በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀል ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርትዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንድነት ለፍትህና ለዲሞክራሲ ፓርቲ በህወሓትና በኢህአዴግ ካድሬዎች የተሞላው ምርጫ ቦርድ እየፈጸመበትን ያለውን አሻጥርና በደል እንዲሁም አንድነትን ከመርጫ ለማስወጣት የሚከድበትን አካል በመቃወም ለዛሬ በአራት የኢትዮጵያ ከተሞች ማለትም በአዲስ አበባ፣ ደብረ ማርቆስ፣ ሸዋሮቢት እና ባንኮ የጠራው የተቃውሞ ሰልፍ በተለይም በአዲስ አበባ የፌደራል ፖሊስ በወሰደው ኃይል እርምጃ መበተኑን ከአዲስ አበባ የመጣ መረጃ መለከታል። የፌደራል ፖሊስ አንድነት ፓርቲ ዋና ጽፈት ቤት ከመገኝበት ቀበና አካባቢ አባላቱና ደጋፊዎቹ በመሰባሰብ ወደ ኩብ አደባባይ ለማቅናት ሲሞክሩ የፌደራል ፖሊስ በወሰደው እርምጃ በርካቶች ተፈነካክተው መጣላቸው ሲገለጽ፣ ከዚህ ክፉኛ ድብደባ ከደረሰባቸው መካከልም በርካታ ሴቶች እንደሚገኙ ተዘግቧል። በሌላ በኩል በደብረ ማርቆስና በሸዋሮቢት ሰልፉ ቀጥሎ እየተካሄደ መሆኑን መረጃዎች ያመለክታሉ። እንደምን አረፈዳችሁ ተከብራችሁ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ የሳምንታዊ የሬዲዮ ፕሮግራም ነው። የዛሬ ለተሰንበት ፕሮግራማችን አሁን ጀምሯል። እንደ ወትሮ ሁሉ የተለያዩ በርከት ያሉ ፕሮግራሞችን ወደ እናንተ ይዘን እንቀርባለን። ከፕሮግራሞቻችን መካከል ሳምንታዎቹ የህፃናት ፕሮግራም አለን። እንዲሁም ዛሬ ከረጅም ጊዜ በኋላ ከዚህም ከዚያ ማዘጋጀው ሴፍ እዚህ ስቱዲዮ ይገኛል። እንዲሁም በርከት ያሉ ከዚህ ከአውሮፓና ከኢትዮጵያ የተለያዩ ቃለ መጠይቆች ይኖራሉ። እስከ ፕሮግራማችን ፍጻሜ እንድትቆዩ እንጋብዛለን። አሁን በቀጥታ ወደ ህፃናት ፕሮግራም እናልፋለን።
እኛ ደህና ነን።
ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለን?
ዘፈን፣
ተረት አለን።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። እንደምን ቆያችሁ ልጆች? ደህና ናችሁ? ዛሬ የምንሰማው ተረት ለምን ይዋሻል የሚለውን ተረት ነው። በድሮ ጊዜ አንድ ንጉስ ነበሩ። ይህም ንጉስ በጣም ኃይለኛና ግፈኛ ስለነበሩ በዛ ከተማ ውስጥ የነበሩ ሰዎች ሁሉ ይፈሩት ነበር። ንጉሱም ያለውን እውነት ቢሆን ወይም ውሸት ህዝቡ ንጉሱ ሆይ ልክ ነው ይላል። ንጉሱም ብዙ አማካሪዎች ነበሩት። እሱንም የሚያማክሩ ሰዎች ሁሉ ወይ ንጉስ ወይ ብለው ከንጉሱ ሐሳብ የተለየ ነገር የተናገሩ እንደሆነ ወደ እስር ቤት ወይንም ስራ አባረራቸው ነበር። እንደዚህ ያለ ብዙ ከኖረ በኋላ አንድ ቀን እሱ ሰዎችን ማየት ሰዎች ግን እሱን እንዳያዩት ለማድረግ በጣም አሰበ። የማይታየም ሰው ለመሆን ፈለገ። ይህንንም ባሰበ ጊዜ በአካባቢ ያሉትን ጠንቋዎች በሙሉ ሰበሰበና እኔ የማልታይ ሰው መሆን ፈልጋለሁ ብሎ ጠየቃቸው። ተጠርተው የመጡት ጠንቋዎች በሙሉ በመታየት ይህማ የሚቻል አይደለም ብለው ነገሩት። ንጉሱም በጣም ተናዶ ሲቆጣ ጠንቋዎቹ ፈርተው እያሉ ከጠንቋዎች አንዱ ተነስቶ በሌላኛው መንደር አንድ ሽማግሌ ጠንቋ አሉ፣ እኛም አንችለውን ሁሉ እሳቸው ጋር ነው የምንልከው። እሳቸው የማይችሉት ነገር የለም። ስለዚህ እሳቸውን ቢያማክሩ ሲሉ ለንጉሱ ነገሯቸው። ንጉሱም ከንዴቱና ከቁጣው በረት ብሎ ካጠገቡ ካሉት አንዱን ታዛዥ ጠርተው ሂድና የኒ ሽማግሌ ጠንቋ አምጣ አሉት። ታዛዡም እንደ ታዘዘው ሽማግሌውን ይዞ መጣ። እኚህም ሽማግሌ ምንም ጥንቆላ የማያውቁ ነበሩ፣ ነገር ግን በጣም አዋቂና ብልሃተኛ ነበሩ። ሽማግሌውም የንጉሱን ኃይለኝነት ያውቁ ነበርና ምን ሊለኝ ነው ብለው በማሰብ ሲፈሩ ሲቸሩ የንጉሱ ቤተ መንግሥት ደረሱ። ንጉሱም ሽማግሌውን ሲመጡ እንዲህ አላቸው፣ እንግዲህ ሁሉም ጠንቋዎች የማይችለው አንተ ብቻ ነው የምትችለው። ስለዚህ አሁን እኔ የማልታይ ሰው መሆን እፈልጋለሁ ብለው አዘዙት። ሽማግሌውም ብልሃተኛ ስለነበረ እሱማ ምን ችግር አለ ብሎ ይቻላል፣ ግን ይህንን ጥንቆላ ሳደርግ ሕፃናትና መጥፎ ሰው እርሶ ሊያጠፋ ያሰበ ሰው ላይ ግን አይሰራም አላቸው። በዚያ ጊዜ በጣም ንጉሱም በደስታ እስካሁን የምፈልገው ነገር እሱን ነበር ብለው ጠቢቡን ሽማግሌ መድኃኒቱን እንዲሰራላቸው አዘዙት። ሽማግሌውም እንደ ታዘዘ ሁሉ መድኃኒቱን አደረገና ይህ ሁሉ ሲደረግ በአዳራጅ ውስጥ ያሉት ሰዎች ሁሉ በመገረም ይሰሙ ነበር። መድኃኒቱም ከተደረገ በኋላ ንጉሱ ራቁታቸው ከመኝታ ቤታቸው ሲወጡ አዳራሽ ውስጥ ያሉት ሰዎች ሁሉ ፈርተው እንዳላዩ ሆኑ። አይተናካኑ የንጉሱ ጠላት ነው ተብለው እንዳይገደሉ ስለፈሩ ሁሉም ንጉሱን ራቁታቸውን እያዩ እንዳላዩ ሆኑ። ንጉሱም በደስታ ራቁታቸውን ሆነው መደነስ መዝለል ቀጠሉ። አሁንም በአዳራሹ ያለው ሰው ምንም ሳይል እንዳላያቸው ሲሆን ንጉሱም በደስታ ወደ እልፍኛቸው ገብተው ልብሳቸውን ለብሰው ሲመለሱ በአዳራሽ ውስጥ ሁሉ ያለው ሰው ቆሞ ተቀበላቸው። በዚያ ጊዜ ንጉሱ በጣም እርግጠኛ በመሆን ህዝቡን በሙሉ ሰብስቡ፣ ነገር ግን ሕፃናት እንዳይወጣ ብለው ትእዛዝ ሰጡ። በትእዛዙ መሰረት ህዝቡ በቤተ መንግስት የሆኑ ሁሉ ሰምቶ ስለነበረ ሕፃናት ቤት አስቀርተው ወጡ። ንጉሱም በጋሪያቸው ላይ ምንም ልብስ ሳይለብሱ ራቁታቸውን ህዝብ በተሰበሰበበት ሲያልፉ ህዝቡ በመፍራት እያያቸው እንዳላየ ሆነ። ነገር ግን የሚገርመው ምን እንደሆነ ታውቃላችሁ ልጆች? አንድ እናት ሕፃን ልጇን ይዛ ከሌላ መንደር የመጣች ነበረች። ይህችም ሴት ሰው ተሰብስቦ ስታይ ለምን እንደሆነ ስላላወቀች ልጇን ይዛ ወደ ህዝቡ ጸጋ ስትል ንጉሱ ራቁታቸው በጋሪ ሴቱ አየቻቸው። በመደንገጥና በመገረም እንዳለች ሕፃኑ ልጅ ግን ግራ ገብቶት ጮክ ብሎ ንጉስ ልብስ የላቸውም አለ። በዛ ጊዜ ንጉሱ ደንግጠው ወደ ህዝቡ ሲያዩ ህዝቡ ሁሉ እንዳያቸው ተገለዘው። በዛ ጊዜ ደንግጠውና አፍረው ልብሳቸውን ለበሱ። በዛ ጊዜ ለካ ህዝቡ ሁሉ እንደሚፈራ ምንም የሚያምኑት ሰው እንደሌላቸው ሲያውቁ ህዝቡን ሰብስበው ይቅርታ ብለው ከዛ ጊዜ በኋላ ጥሩ ብልህ ንጉስ ሆኑ። ያንንም ብልህ ሽማግሌ አማካሪ አድርገው በቤተ መንግስት አብሯቸው እንዲኖሩ አደረግ። አያችሁ ልጆች፣ በዚህ ተረት ትምህርት እንዳገኛችሁ ተስፋ በማድረግ ብዙ ጊዜ በጉልበት በኃይል የሚሆን እውነቱን ማወቅ ከባድ ነው። የሰው ልጅ በሰላም በፍቅር ከኖረ ግን በንጹህ ተማምኖ ይኖራል። ደህና ዋሉ ልጆች።
ተናስተልና አድማጮቻችን እንደምንሰነበታችሁ ይህ በሁድ ክፍለ ጊዜ የሚቀርበው ከዚህም ከዚያም የተሰኘው ክፍለ ጊዜ ነው። Thank you. ከዚህም ከዚያም በህይወት ዘመኖ አይነው እንደሌላው የሰውነት ክፍል ያድጋል። ከተወለዱበት ዕለት ጀምሮ እስከ ህይወት ፍጻሜው የአይነው መጠን 50 ከመቶ ያህል ያድጋል። የአንድ ህፃን አይን በተወለደ ጊዜ የአይኑ ስፋት 16 ሚሜ ይደርሳል። 3 ዓመት ከመሙላቱ በፊት 23 ሚሜ ስፋት ይኖረዋል። ብልቱ አካባቢ የፀጉር ጫካ ብቅ ማለት ሲጀምር 24 ሚሜ ያህል ይደርሳል። በ24 ሰዓት ውስጥ አንጎሎ የማሰብ ችሎታው ይለያያልን? አንጎሎ በ24 ሰዓት ውስጥ የላቀ የማሰብ ችሎታ የሚመጣው ወይም የሚጎለብተው እስከ 50 ሰዓት ባለ ጊዜ ውስጥ ነው ይላሉ የአንጎል ጠቢባን። ጧት ከእንቅልፈው በሚነቁበት ጊዜ የሰውነቱ ሙቀት መጨመር ይጀምራል። የሰውነት ሙቀት መጨመር የማሰብ የማስታወስ ችሎታውና ትኩረት እንዲኖረው ያደርጋል። በዓለማችን ካሉት ፈጣን የአሞራ ዘር በእንግሊዝኛ ቋንቋ ፋልከን አሞራ ነው። ረጃጅም ክንፎች ያሉት ፋልከን ከሰማይ ሆኖ በምድር ላይ ያለ የሚበላ ነገር ተምዘግዝግጎ ለማንሳት በሰዓት 300 ኪሎ ሜትር ያህል በሚደርስ ፍጥነት ነው የሚበረው። አብዛኛውን ጊዜ አረንጓዴ መልክ ባለውና ንጹህ የመጠጥ ውሃ ውስጥ በአማዞን ወንዝ አካባቢ የሚኖረው አራፓማይን የተባለው ለምግብ ተፈላጊ የሆነው የአሳ ዘር ከባህር ጨርሶውን ለማጥፋት የተቃረበ መሆኑን የአሜሪካና የብራዚል ተመራማሪዎች አኳቲክ ኮንሰርቬሽን በተሰኘው መጽሔት ላይ አትተዋል። ከሁለት እስከ 3 ሜትር ቁመቱ የሚደርሰው አራፓማይን አሳ 200 ኪሎ ግራም ክብደት እንደሚደርስ ይነገራል። አማዞን አካባቢ የሚኖሩ ሰዎች ዘንድ ለምግብ ተፈላጊ የሆነው የአሳ ዘር ከመፍቴ ካልተገኘለት በአጭር ጊዜ ውስጥ በመጥፋት ታሪክ ሆኖ ይቀራል። ከከፍተኛ ቦታ በመውደቅ ምንም አይነት የአካል ጉዳት የማይደርስባቸው የድመቶች ታሪክ በዓለም ዙሪያ በዜና አውታሮች ሰምተው ይሆን ወይስ ራሱ በማየት የፈጣሪን ሥራ አድንቀዋል? ድመቶች ከከፍተኛ ቦታ ወደ ታች በሚወድቁበት ጊዜ አብዛኛውን የሚያርፉበት ቦታ ላይ በግራቸው ይቆማሉ። ገና ባየር ላይ እንዳሉ ሚዛናቸውን በመጠበቅ በጀርባ ሳይሆን በግራቸው የመቆም ሁኔታው አስገራሚ ነው። ድመቶች ልክ እንደ ግንደ ቆርቆሮ ወፍ ተለጣጭና ታጣፊ የሰውነት አሰራር አላቸው። ጀርባቸውም የመታጠፍና የመዘርጋት ሁኔታ ከዚህ ከታጣፊና ተዘርጊ ከሆነው የከሌላ የሰውነታቸው ክፍል ጋር የተጣመረ በመሆኑ በመውደቅ የሚደርስባቸው የአካል ጉዳት እንኳን ቢኖር እንደሌላው እንስሳ ለሞት አደጋ ወይም ለከፋይ ሰውነት ወይም የአካል ጉዳት አያጋጥማቸውም። ሳያስቡት የሙዝ ልጣጭ በሚረጋጡበት ጊዜ ሊያሰግዱት የማይችል ክፉኛ ወዳደቅ ይወድቃሉ። ለጉዳት ካልተጋለጡ እድለኛ ነውት። በ18ኛው ክፍለ ዘመን አጋማሽ ላይ አሜሪካውያን ከፓናማ ወደ ኒውዮርክ ሙዝ ማስገባ ጀመሩ። በዘመኑ ግደለሾች የሙዝ ልጣጩን በየጎዳናዎቹ ስለሚጥሉት ብዙ የኒውዮርክ ነዋሪዎች እየወደቁ ማየት ብርቅ አልነበረም። ያልተቀበረ ቦምብ ነበር ማለት ነው። ነገሩ ሊያስቀን ይችል ሆናል። ነገር ግን የአንድ የጃፓን ተመራማሪ ቡድን እንደገለጸው ከሆነ በጫማውና በሚረገጡት ሙዝ ልጣጭ ያለው መፋተግ አዲስ በጸጸዳ የፕላስቲክ ወለልና በጫማው መካከልና እንዲሁ በሚያሸራትት በረዶ ጥመው የመሽራት ግጭት ወይም መፋተክ 10 ጊዜ ያህል ያነሰ ነው። በዓለማችን ካሉት ውድ ሆቴሎች አንዱ በአሜሪካ በኒውዮርክ ከተማ የሚገኘው Four Seasons የተባለ ሆቴል ነው። በዚህ ዝነኛ ሆቴል አንድ ቀን ለመኝታ የሚከፍሉት $44,000 ነው። ምናልባት ከዚህ ሰማይ የተቀስ ፎቅ ሆነው መስኮት ሆነው የሚያዩትን የኒውዮርክን አካባቢ ለሚያዩበት ይሆናል የሚከፍሉት። አድማጮቻችን ለዛሬ ነበርን ከዚህን ከዛም ቀደም ብላችሁ ስታዳምጡት ነው የዚህ ፕሮግራም አዘጋጅ ዮሴፍ ነኝ። ሌላ ጊዜ በሌላ ዝግጅት እስከምንገናኝ መልካም ሰንበት።
What's that? Let's go.
አድማጮች በቀጥታ አሁን ወደ አዲስ አበባ ደውለናል። ተለያዩ መረጃዎችን ለእናንተ ለማድረስ ነው መስመር ላይ እንግዳ አሉን። ሃሎ ጠና አይስተልኝ። ሃሎ ሃሎ እስቲ ጠና አይስተልኝ። እኔ እንደሚያውቁት ወደ አቶ ዳንኤል ተፈራ የአንድነት ፓርቲ አመራር ስልክ ላይ ነበር የደወልኩት። እንግዲህ እሳቸው ዛሬ ረፋዱ ላይ በተካሄደው ተቃውሞ ሰልፍ ላይ ጉዳት እንደደረሰባቸው የሚነገር ነገር አለ። በአጠቃላይ እስቲ እርሶን ማንን በልና እስቲ ስለነበረ ሁኔታ ይንገሩን።
ስሜ አለና ማጠንቱ ባላለሁ የአንድነት ፓርቲ የስራ አስፈጻሚ አባልና የማህበራዊ ጉዳይ ኃላፊ ነኝ።
በጣም አመሰግናለሁ። እስቲ ዛሬ የአንድነት ተቃውሞ ሰልፍ በተወሰነ መልኩ በተለያየ ሁኔታ በማህበራዊ ድረገጾችም እንዲሁ በተለያየ ድረገጾች እየተከታተል ነበር። ሁኔታው ትንሽ አሳዛኝ በሆነ መልኩ የተጠናቀቀ ይመስላል። ብዙ የተጎዱ ሰዎችን ተመልክተናል። ሴቶችም እናቶችም በጣም በርካታ ሰዎችና እስቲ የነበረውን ሁኔታ እንደው ያስረዱን እስቲ ከጧት ጀምሮ።
አንድነት ፓርቲ ኢትዮ ፓርቲ ያደረገ ያለውን ጫናና እውነተኛ ዲሞክራሲ በአገሪቱ መስፈን አለበት ብሎ በተለይም ደግሞ ሰሞኑን የሱ ተላላቂ የሆነ ምርጫ ቦርድ ተጠቅሞ አንድነት ፓርቲን ለማፍረስ እያደረገ ያለውን ጫና በመቃወም ነበረ ታላቅ የተቃውሞ ሰልፍ የጠራ ነው። በዚህ ላይ በጣም ብዙ የአንድነት አመራሮች፣ አባላት እና ደጋፊዎች ተገኝተው ነበረ። ፖሊስ እነዚህ አካላትን ልክ ወደ ሰላማዊ ሰልፍ አምርተን ከግቢ ወጥተን የተወሰነ መንገድ ከተጓዝን በኋላ መድኃኒዓለም ቤተክርስቲያን እንዳለፉ በቆረጣ በትኖት ለሁለት ከፍሎ ነበረ ወደ ድብደባው የጀመረው። በዚህ ድብደባ ላይ እናቶች፣ የሰባ ዓመት አዛውንት እናቶች፣ ሴቶች እና ብዙ አባላትና ወጣቶች ተደብድበዋል። ከፍተኛ አመራር በጣም ከባድ ጉዳት ላይ ነው ያሉት። እና ከባድ ደም መፋሰስ ሁሉ ያደረገው ፖሊስ አዛዦች በተመራው ወታደር ነበር። እና በአጠቃላይ ያለው ሁኔታ ይህንን ይመስላል።
እንዴት ነው ታዲያ ሰልፉ በዛ ሁኔታ ተቋረጠ ማለት ነው? ከዛ መግፋት አልቻላችሁም ማለት ነው? ያው በዛ በተወሰደው እርምጃ
ምንድነው በሁለተኛ መቼም በትኖታል ኦልሬዲ በጣም ማአት ወታደር ነው የነበረው። ከመቶ ከመቶ አምሳ በላይ በላይ ይሆናሉ ብለን እናስባለን በግምት። እነዚህ ወታደሮች በአጠቃላይ ሰልፉን ሰው በመደብደብ ምን በማለት ነበር የፈጠኑት እና የተዘረሩ ነፍሳቸውንም ያላወቁ የታሱ ሰዎች ነበሩ። እና ህዝቡም በጣም ደንግጦ እንትን ነበር። እና በዚህ ሁኔታ ላይ ለሁለተኛ ዙር ለመውጣት ያደረግነው ጥረት አሁንም አልተሳካልንም። ህይወት ለማጥፋት እንደቆርጦ እንደተነሳ ስለገመትን ኦልሬዲ ሰልፉ ሊበተን ይችላል ማለት ነው። እና በጣም እንደ ጋዜጠኞቹ በጣም የፓርቲ አመራሮቹ ሁሉ በጣም ከባድ ጉዳት ላይ ነው ያሉት። ሆስፒታል ላይ ነው አሁን ያሉት። እና ይህንንም ሁኔታ የሚታዘቡ ዲፕሎማቲክ ኮሚኒቲዎች ነበሩ፣ አምባሳደሮች ነበሩ። በጣም የሚያሳዝን ነበር። ብቻ ሀገሪቱ ወደ ምን እያመራች እንደሆነ የሚያሳይ ነገር ነው ዛሬ የተፈጠረው።
በፎቶግራፍ ላይ
ያየነው
በፎቶግራፎች ላይ በርካታ ሰዎች ተጎድተው አይተናል። ለመለየትም ብዙ ስለቸገረን ነው። ሴቶችም እንዲወዳደቁ አሉና እንደው ከመታወቁና ጉዳት ከደረሰባቸው ሰዎች እስቲ እናማን አሉ ካመራሮቹ እርሶም ይነግሩን።
ካመራሮቹ ሁላችንም ተደብደበናል። የድብደባው መጠን ይለያል እንጂ ከፕሬዝደንቱ ጀምሮ ነው ድብደባው የተፈጸመው። ነገር ግን በጣም ከባድ ጉዳት የደረሰባቸው ጋዜጠኛና የብሔራዊ ምክር ቤት አባል የሆነው ነስለሺ አጎስ እነ ዳንኤል ተፈራ፣ የህዝብ ግንኙነት ኃላፊው አስራት አብርሃ እናንቹ ናቸው። እነ ጠቅ ያላምረው ምክር ጉባኤ እነ ሌልና ቁምታ የብሔራዊ ምክር ቤት አባል እነ ስንታየ ቸኮል የአዲስ አበባ ስራ አስፈጻሚ አባል እነ ኤፍሬም እና በጣም ወደ 29 የሚጠጉ ሰዎች ናቸው ከጉዳት የደረሰባቸው። ከነዚህ ውስጥ ወደ 15ቱ በጣም በጣም ከባድ የሚባል ጉዳት የደረሰባቸው እና በተለይ ዳግማዊ ተሰማ የሚባል ልጅ በጭራሽ በቀራሱን ትቶ እስካሁን ድረስ ወደ ህሊናው አልተመለሰም። በተመሳሳይ ሁኔታሽ እሻጎንም እና በጣም ብዙ ሰው ነው የተጎዳው። ላይ በጣም መንገደኛ ሁሉ አልቀረም። ወደ ሰልፉ ለመቀላቀል ጥረት ያደረገ የነበረ ሰውም አልቆዋዥ ሁሉ በተለይ ቤተክርስቲያን አካባቢ ላይ የነበረች አንድ የሰባ ዓመት አዛውንት ላይ የደረሰው ጉዳት ግን በጣም አሰቃቂ እና በጣም አሳዛኝ የነበረበት ሁኔታ ነው ያለው። እንደዚህ ናቸው።
እስር ተፈጽሟል። ከዚህ ከድብደባ የተረፉ ሰዎች ወደ እስር ቤት የተጋዙ አሉ። ወደ እስር ቤት የተጓዙ ከድብደባው የተረፉ ወይም በአካባቢው የተገኙ በእስር የሚገኙ?
አዎ፣ በቁጥር የማናቃቸው የፓርቲ አባላትና አመራሮች ወደ እስር ቤት የተጓዙ እንዳሉ እናቃለን። በተለይ ሙሉጌታ የሚባል ያን የአዲስ አበባ ሳፈጣሚ አባል የት እንደገባ እስካሁን ድረስ አድራሻውን ልናቀው አልቻልንም። እንደዚሁ ደግሞ አባላት የሆኑት ደግሞ ቁጥራቸው በርካታ የሆኑ አባላት ደግሞ ወደ የት እንደተወሰዱ እስካሁን ድረስ እያፈላለግን ነው ያለ ነው እና በጣም አስገራሚ ነበረ የተፈጠረው ነገር። የበለጠ አምባገንነቱን ያረጋገጠበት ሁኔታ ነው ያለው ዛሬ።
እንግዲህ እርሶ እንደሚያውቁት ሰላማዊ ወይም የተቃውሞ ሰልፉ ፈቃድ አልተሰጠውም የሚል ነገር መስተዳድሩ እንደተናገረ ነው የሚነገረው። ከዚህ ቀደምም ትብብሩ ከሰማያዊ ፓርቲ ጋር እንደዚህ በጠራው ሰልፍ ላይ እንደዚሁ በከፍተኛ ድብደባ የተቋረጠበትና የተበተነበት ሁኔታ ነው ያለው። ከዛ ሁኔታ አልተማራችሁም ነበር ማለት ነው ዛሬ?
በመጀመሪያ ደረጃ ሰላማዊ ሰልፍ የማድረግ መብቱ በህገ መንግስቱ የተደነገገ ነው። ማንም ፈቃድና መሽ የለም። አንድ ፓርቲ ወይም ሰላማዊ ሰልፍ አደርጋለሁ ከሚባለው አካል የሚጠበቀው ሰላማዊ ሰልፍ እንደሚያደርግ ማሳወቅ ነው በህጉ መሰረት። እና እኛ አሳውቀናል። ምናልባት ሰላማዊ ሰልፍ እንደምናደርግ ስናሳውቅ ግን ተለዋጭ ቀን ቦታ ቀይሩልን፣ ምክንያቱም ገልጾ ቀይሩልን ብሎ መስተዳደሩ ማሳወቅ ይችላል። ግን አዲስ አበባ መስተዳደር 48 ሰዓት በላይ ሆኖታል ይህንን ነገር ያላሳወቀው። ማሳወቅ የነበረበት ግን በ24 ሰዓት ውስጥ ነው። ስለዚህ ከ24 ሰዓት ካለፈ ፈቃዱ እንደተፈቀደ ይታሰባል። ስለዚህ ህጉና ደንቡ በዛ አግባብ ነው የወጣነው። እኛ ህጋዊ ፓርቲ ነው አንድነት። ማሳወቁን የሚያስፈልገውን ፎርማሊቲ ያሳውቋል። እነዚህ ነገሮችን ሁሉ አድርገናል። ስለዚህ ያለውን የሚያስፈልገውን ነገር ሁሉ ያሟላንበት ሁኔታ ስለነበረ ያለ አግባብ የተወሰደ እርምጃ ነው ብለን ነው እኛ ያሰብነው። ይህንንም አሁን ብሔራዊ ምክር ቤት እና ስራ አስፈጻሚ ኮሚቴ መግለጫ አውጥቷል። ህጋዊ እርምጃ መሆኑን መግለጫ ያሳበት ሁኔታ ነው ያለው እና ትክክለኛና ህጋዊ አግባቡ የተሄደበት ሰላማዊ ሰልፍ ሂደት ነው ብዬ ነው።
ከአዲስ አበባ በተጨማሪ በሌሎች 3 የኢትዮጵያ ከተሞች ላይም እንደዚሁ የተቃውሞ ሰልፍ ነበረ። ስለዛ መረጃ አለዎት?
አዎ፣ ደብረ ማርቆስ በጣም ማሰው ነው አለ የወጣው። ወደ በቁጥሩን በትክክል ማስታወስ ባልችልም ከአሻራነት ሰው ወጥቷል ተብሎ ነው የሚገመተው። ሸዋሮቢትም በተመሳሳይ ሁኔታ ወደ 40 ምንጭ አካባቢ እንደዚሁ እና ሰልፎቹ በሌሎች ከተሞችም ተጠናክረው እየቀጠሉ ነው ያሉት። አዲስ አበባ በሚቀጥለው ሳምንት ሩስካን እናደርጋለን። እሺ ከመጣጣይ ሰላማዊ ሰልፍ አዲስ አበባና በሌሎች ሀገሮች እናካሄዳለን እና ይሄ ነው ያለው።
በጣም ጥሩ። እንግዲህ በጣም አመሰግናለሁ ወርሶን። እንግዲህ የተጎዱት የተደበደቡትም እንግዲህ እንዲያገግሙ እንመኛለን። አመሰግናለሁ ስለሰጡኝ መረጃ።
እኔም አመሰግናለሁ። ዴር ይስጥልኝ።
አሜን። አድማጮቻችን በመከታተል ላይ ያላችሁት እዚህ ከስዊድን ስቶክሆልም ይተላለፈው የኢትዮጵያ ድምጽ ሬዲዮ ነው። አሁንም ወደ አዲስ አበባ ደውለን የጋዜጠኛና መምህር ጥሪዮት አለሙን እህት እስከዳር አለሙን አግኝተናታል መስመር ላይ። ሃሎ ጠና ስትል እንደምን አረፈድሽ? እኛ ደህና ነን። በጣም አመሰግናለሁ ወደ ቃለ ምልልስ ለመጣሽ። እንግዲህ በአንዳንድ ነገሮች ጉዳይ ልንነጋገር ነበረ ትናንት የተነጋገርነው ሪዮትን በተመለከተ በጤንነቷ ዙሪያ ሰሞኑን በተከበረው የልደቷ ዙሪያ ነበረ። ግን ዛሬ ረፋዱ ላይ አንድነት ለዲሞክራሲና ለፍትህ ፓርቲ በጠራው የተቃውሞ ሰልፍ ዙሪያ በርካታ ነገሮች የተከናወኑበት ሁኔታ አለ። አንቺ አሁን የት ነው ያለሽው? እስከዳር ምኒልክ ሆስፒታል?
ምኒልክ ሆስፒታል ውስጥ ነው ያለሁት።
ከዚህ ከሰልፉ ጋር በተያያዘ የተደበደቡ ሰዎችን ለመጠየቅ ነው ወይንስ በግል ጉዳይ?
ከሰልፉ ጋር በተያያዘ ሰዎች 20 ምናምን ይሆናል። ሰልፍ ያጉስንም ጨምሮ ከባድ ጉዳት ደርሶበት የስብራት ላይ አደጋ ደርሶበታል። እዛ ነው ያለሁት።
እኛም በተለያዩ ማህበራዊ ድረገጾች ለመመልከት እንደሞከር ነው። በተለይ ስለ ሻያጎስ ያው ሁላችንም እንደምናውቀው የሪዮት አለሙ ጮኛ እንደሆነ ይታወቃልና እንግዲህ እስቲ ምንድነው አይተሽዋል? በአካል የደረሰበት ጉዳትን በተመለከተ ሌላ ተጨማሪ ነገር?
አዎ አይቻለሁ። ወደ ምን ፍስቱ ነው ነው ዘኔ ነው አይቻለሁ። በጣም ከባድ ጉዳት ደረሰበት። ሪዲንግ ሰደምን ነበረበት። ፊቱ አካባቢ ላይ ምን መስልም ፊቱ በጣም አይኑ ተገልሏል። ከምድር የነሳ እጁ ላይ ደግሞ ከባድ ስብራት፣ ሁለት ቦታ ላይ ስብራት አለው። አሁን ሐኪሞቹ ጀስት ሶሪያ ሶሴት ያሉት ሁኔታ በጣም ከባድ ነው። ብዙ የተወጡ አሉ።
እንግዲህ ምን ማድረግ ይቻላል? ያብ እስቲ እንግዲህ ከተገኘሽ ያቀር አንድ ሁለት ነገር ስለ ሪዮት እስቲ ብትይን።
እሺ፣ ስለ ሪዮት ፕሮግራማችን የልደቷን እንሰራ ነበር አሉኝ። ይሄ ነገር አጥሙ ሪዮት ያው እስካሁን ድረስ ጠያቂ አልተፈቀደላትም። እስካሁን ተፈቀደሽ ነው እናት ነበር ነው የሚያስገኝ ነው። እዛው ስላ ግን ለዳዝም ለመላው ህዝቦች መልእክት አስተላልፋለች። እንዳየት ሰውነትን እንጂ ዜና ነሱ ማይችል ያየንበት ነገር ነው። ሰውነትን ሊያሱ ይችላሉ፣ አቶ ሊያስቀምጡ ይችላሉ። አስተሳሰብን ግን ራእይን ህልን ሊያሱ ማይችሉ ነው ያሳየችው። ልደቷን በጥሩ ሁኔታ አክብረናል። ይሄን ያለ ሁኔታ
እንግዲህ እስከ ዳር ትንሽ ያው የመረጋጋት ያለ መረጋጋት ነገር አለ። በሚቀጥለው ጊዜ በሚቀጥለው ሳምንት በደንብ ሁኔታዎቹን አይተን መልሰን እንገናኛለን። አመሰግናለሁ። እንግዲህ በጣም አመሰግናለሁ። እንግዲህ ቀላሉን ያውርደላችሁ።
አሜን
አሜን። ማስተዋቂያ በስዊድን ለምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች በሙሉ የኢትዮ ሶሻል ዲሞክራት ፓርቲ ፌብሩዋሪ 7 ቀን ቅዳሜ ከ14 ሰዓት ጀምሮ የአባላት ስብሰባ ስለሚያደርግ በሰዓቱ እንድትገኙ ያሳሰብን በተጨማሪም አባል ለመሆን ለምትፈልጉ ማብራሪያና ምዝገባ የምናደርግ መሆናችንን ከወዲሁን ገልጻለን። ቦታ ABF ሲቪያ ቬገን 41 ስቶክሆልም ቀን ቅዳሜ ፌብሩዋሪ 7 2015 ሰዓት ከ14 ሰዓት እስከ 15 ሰዓት ተኩል። በበለጠ ለመረዳትም ሆነ አባል ለመሆን በስልክ ቁጥር 0879111110 ወይንም በሞባይል 0735786453 በ0735786453 ይደውሉ። ኢትዮ ሶሻል ዲሞክራቲክ ፓርቲ የስራ አስኪያጅ ኮሚቴ
ኢሳትን እንርዳ። ኢትዮጵያ በአሁኑ ጊዜ ከዓለም አገሮች ሁሉ በፕሬስ ነጻነት የመጨረሻው ምዕራፍ ይዛ የምትገኝ አገር ናት። ሁሉም የሚዲያ አውታሮች በመንግስት ቁጥጥር ስር ውለው ይገኛሉ። ይህን ለመስበር ኢሳት ላለፉት 4 ዓመታት አማራጭ ሚዲያ ሆኖ ሲያገለግል ቆይቷል። እርሶስ ኢሳት የኢትዮጵያ ሕዝብ አይንና ጆሮ ሆኖ እንዲቀጥል ይፈልጋሉ? እንግዲያውስ ለኢሳት ቋሚ የገንዘብ እርዳታ በማድረግ ድርሻውን ይወጡ።
ዳሩ ቢነስን የማይቻል ቢነጋጋስ ቢጨልማል ቢጨልማል ጋር ይነጋ የኢሳት ኮብራን ይሆናል።
የሚሰጡትን የገንዘብ ድጋፍ በቀጥታ ወደ ስዊድን ድጋፍ ኮሚቴ ባንክ ቁጥር ፕሊስ ጊሮ 700757338 በመላክ ኢሳትን ያጠናክሩ።
ኢጃሸተው ሀበሾች ዛሬ ሆነላን ኢሳቶች ትክክለኛ ስለዞች የተዳፈነው ረመቶች ኢጃሸተው ሀበሾች ዛሬ ሆነላን ኢሳቶች።
ለበለጠ መረጃ በስልክ ቁጥር 0733488999 መደወል ይችላል።
ሳብራይ ሞላከን ይገራላ ሰልፋ ዶርካን
የስዊድን የሳድ ጋፍ ኮሚቴ
ነታችን በብራን ተጣይፋከም ይተገብራል የሳትም
እናርፍዳቸው አድማጮቻችን 11 ሰዓት ከ2 ደቂቃ ሆኗል። የሳምንቱ ዜናዎች ቀጥለው ይሰማሉ። የእንግሊዝ ከፍተኛ ዲፕሎማቶች በአቶ አንደርጋቸው ጉዳይ ከፍተኛ ግጭት ውስጥ መግባታቸውን የእንግሊዝ ወለታዊ ጋዜጣ ዴይሊ ሜል በዛሬ ረፋድ እትሙ አስነበበ። እንደ ዴይሊ ሜል ዘገባ ከሆነ የእንግሊዝ የውጭ ጉዳይ ሚኒስቴር ፎሬን ሴክሬታሪ ፊሊፕ ሃሞንድ የአንደርጋቸው ጉዳይ አንስቼ ከባለስልጣናት ጋር በስልክ ለመወያየት ጊዜ አላገኘሁም፣ እንዲሁም ጠንካራ ድብዳቤ ለኢትዮጵያ መንግስት ለመጻፍ አለመቻላቸውም በኢሜል ለባለስልጣናት መግለጻቸውን ተከትሎ ከእንግሊዝ መንግስት ባለስልጣናትና ከውጭ ዲፕሎማቶች ዘንድ ግጭትና ቅራኔ ውስጥ መግባታቸውን ዘግቧል። ዴይሊ ሜል ባለስልጣናቱ የተደረገውን የኢሜል ልውውጥ እንደደረሰውና ከኢሜል መልእክቶቹም የተረዳው ባለስልጣናቱ መካከል ከፍተኛ ግጭትና ሰጠጋባ ውስጥ መግባታቸውን ገልጿል። አንድ የእንግሊዝ ዲፕሎማት ከአዲስ አበባ እንዲበለው ጽፏል በማለት ጋዜጣው ሲዘግብ የየመንም ሆነ የኢትዮጵያ ባለስልጣናት ባቶ አንደርጋቸው አፈና ዙሪያ ምንም እንዳልነገሯቸውና ይህም እሳቸውም በማድሬት እንደተጣለ አይነት ስሜት እንደተሰማቸው፣ ከዚህ በኋላ ግን ሁለቱም ሀገሮች እንዲህ አይነት ነገር ውስጥ ከመድረጋቸው በፊት ሁለት ጊዜ ሊያስቡ እንደሚገባ ተናግረዋል። ዴይሊ ሜል በስተመጨረሻ እንዳስነበበው ኢትዮጵያውያን አቶ አንደርጋቸውን ኢትዮጵያዊ ማንዴላ እያሉ እንደሚጠሯቸውና ለዚህም በሀገሪቷ ያለውን ሙስናን ጨምሮ በርካታ በደሎችን በማጋለጣቸውና በደሎችን ለመቀየር ዲሞክራቲክ የሆነ ፓርቲ መስራት ላይ ነበሩ ሲል አትቷል። የስዊድኑ ቴሌቪዥን ቲቪ ፌራ አጋላጭ ዶክመንተሪ ፊልምን ተከትሎ ግዙፉ የልብስ ኩባንያ ቼንዴም እና ሁለት ሌሎች ኩባንያዎች ከኦሞቫሊ አካባቢ የሚያደርጉትን የጥሬ ዕቃ ግዢ ማቋረጣቸውን አስታወቁ። እንደ ፈረንጆቹ አቆጣጠር ባለፈው አመት ዲሴምበር 4 2014 የስዊድኑ ቴሌቪዥን ቲቪ ፌራ ካላፋክ ተበተሰኘው ፕሮግራሙ የስዊድኑ ግዙፍ የልብስ አምራች ኩባንያ በኢትዮጵያ ለከፈተው ፋብሪካ የልብስ ፋብሪካ ጥሬ ዕቃዎችን የሚገዛው በአላሙዲ ቁጥጥር ስር ከሚገኙ ፋብሪካዎች መሆናቸውንና በአላሙዲ ቁጥጥር ስር የሚገኙ ፋብሪካዎች ደግሞ ሰዎችን በግፍ በማፈናቀል በማባረር እንዲሁም በመግደል የተተከሉ ኩባንያዎች መሆኑን ይፋ አድርጎ ነበር። ይህንን ጉዳይ ሲያስተባብልና በኋላም እያሰብኩበት ነው ሲል የቆየው ግዙፉ ኤችኤንዴም ኩባንያ በስተመጨረሻ ሙሉ በሙሉ የጥሬ ዕቃ ግዢዎቹን በኦሞቫሊ አካባቢ ከሚገኙት የአላሙዲ ኩባንያዎች ማቆሙን ቲቪ ፌራን ጨምሮ በርካታ የመገናኛ ብዙሃን እየዘገቡ ነው። ኢህአዴግ ለመጪው ምርጫ ዝግጅት እንዲሆነው በማለት በብሔር ለተደራጁ ፓርቲዎች 200,340,231 ብር ፈሰስ ማድረጉ ተነገረ። የድርጅቱ ምንጮችን ጠቅሶ ኢሳት እንደዘገበው በመጀመሪያ ዙር ፈሰስ የተደረገው ይህ ገንዘብ ለቲሸርት፣ ለኮፍያና ለበራሪ ወረቀቶች ህትመት የሚውል ነው ተብሏል። ለፕሮሞሽን ስራ አገልግሎት የሚውል ተብሎ በብሔር ለተደራጁ ድርጅቶች ፈሰስ ከተደረገው ከዚህ ገንዘብ ባሻገር ለአራቱ ኢህአዴግ ድርጅቶች ማለትም ለህዋት፣ ለባአዴን፣ ለኦህዴድና ለደህዴግ 5,087,370 ብር ከ75 ሳንቲም በየአካውንታቸው ገቢ መደረጉን ምንጮቹን ጠቅሶ ዘግቧል። ኢህአዴግ ለአባል ድርጅቶቹ ያከፋፈለው ይህን ገንዘብ ከአባላት ክፍያ ያሰባሰብኩት ነው ማለቱም ተሰምቷል። ኢህአዴግ ከዚህም በላይ ከግንቦቱ ምርጫ ጋር በተያያዘ ከባለ ሀብቱ ከ2 ቢሊዮን ብር በላይ ለመሰብሰብ እቅድ ማውጣቱንና ይህንን እቅዱን በዚሁ በጥር ወር አጋማሽ ተግባራዊ ለማድረግ የተንቀሳቀሰ መሆኑ ታውቋል። የሚሰበሰበው ገንዘብ በኢህአዴግ ግምገማ የምርጫው የስጋት ቀጠናዎች ተብለው በተለዩት በአማራ፣ ኦሮሚያ፣ ትግራይና ደቡብ ክልሎች ድጋፍን ለማጠናከር ይውላል መባሉንም ምንጮቹን ጨምሮ ጠቅሷል። የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አዘዞ ጦር ካምፕ መወሰዳቸው ተነገረ። ከቀናት በፊት በፖሊሶች ከፍተኛ ድብደባ ተፈጸመባቸው ዳልታወቀ ስፍራ ስለመወሰዳቸው የተዘገበው የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ዘመነ ምህረት አዘዞ በሚገኘው መከላከያ ካምፕ ውስጥ መታየታቸውን ፓርቲያቸው ገለጸ። መላ ኢትዮጵያ አንድነት ድርጅት ሰሞኑን በሰጠው መግለጫ የድርጅቱ ምክትል ፕሬዚዳንትና የሰሜን ቀጠና ኃላፊ የሆኑት አቶ ዘመነ ምህረት የድርጅታቸውን ጠቅላላ ጉባኤ አድርገው ወደ መኖሪያ ቤታቸው ጎንደር ከተመለሱ በኋላ ከፍተኛ የደህንነት ክትትልና ጫና ይደረግባቸው እንደነበር ለፓርቲያቸው አሳውቀው እንደነበር አስታውሷል። አቶ ዘመነ በ10/05/2007 ዓ.ም ጎንደር ከሚገኘው መኖሪያ ቤታቸው ከባለቤታቸውና ከህፃን ልጃቸው ፊት የፖሊስ ልብስ በለበሱ አካላት ከፍተኛ ድብደባ ተፈጸመባቸው ወዳልታወቀ ቦታ መወሰዳቸውን ያወሳው መያድ በአሁኑ ወቅት የፓርቲው አባላት ባደረጉት ክትትል አዘዞ የሚገኘው መከላከያ ካምፕ ውስጥ እንደሚገኙ መረጋገጡን ገልጿል። በአቶ ዘመነ ላይ ደርሰባቸው ስቃይና እንግልት በሰው ልጅ ላይ ይፈጸማል ተብሎ ፈጽሞ የማይገመት ነው ብሏል መያድ። ከአቶ ዘመነ በተጨማሪ ጠቅላላ ጉባኤን ተሳትፎ ተመለሱት የፓርቲው ማህበራዊ ጉዳይ ኃላፊ አቶ ኢያሱ ሁሴን 3 ዓመት ተፈርዶባቸው እስር ቤት እንደሚገኙ እንዲሁም የፓርቲው አመራር አካላት የሆኑት አቶ ተስፋዬ ታሪኩ፣ መቶ አለቃ ጌታቸው መኮንንና አቶ ጥላውን አድማሴ ታስረው እየተሰቃዩ እንደሚገኙ ፓርቲው ገልጿል። ኢትዮጵያን እየመሩ ያሉ ከፍተኛ ባለስልጣናት በሙሉ በጥቂት ቀናት ትምህርት ብቻ ከአንድ የውጭ ዩኒቨርሲቲ ማስተርስ ዲግሪ እንዲያገኙ መደረጋቸው ተመለከተ። ሀገሪቱ የምትመራበትን ፖሊሲ ከመጠምዘዝ ጀምሮ ድርጊቱ በሀገርና በህዝብ ላይ የከፋ ተጽዕኖ እንዳለው የተገነዘቡ ኢትዮጵያውያንም በዩኒቨርሲቲዎቹ ላይ ተቃውሞ ዘመቻ ያስተባበሩ ነው። አዲስ አበባ የሚገኙ ኢንተርናሽናል ሊደርሺፕ ኢንስቲትዩት አማካኝነት የሚቀርቡለትን ባለስልጣናት ባጭር ቀናት ኮርስ በማስተር ዲግሪ እያንበሸበሸ ያለው በእንግሊዝ ሀገር የሚገኘው የግሪንዊች ዩኒቨርሲቲ ነው። ILI ድረገጽ እንደተመለከተው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ሁሉም የሀገሪቱ ባለስልጣናት በቀናት ኮርስ ከአንድ ትምህርት ቤት ማለትም ከግሪንዊች ዩኒቨርሲቲ የማስተርስ ዲግሪ እንዲወስዱ ተደርገዋል። በኢንተርናሽናል ሊደርሺፕ ኢንስቲትዩት ድረገጽ ከተዘረዘሩት ከባለስልጣናት ባሻገር የሀገሪቱ ጀነራሎችና የጦር አዛዦች እንዲሁም የየዞኑ የቢሮ ኃላፊዎች በሙሉ በ3ና 4 ቀናት ኮርስ ከዚሁ ከግሪንዊች ዩኒቨርሲቲ የማስተር ዲግሪያቸውን መያዛቸውን በአንድ ወቅት በዩኒቨርሲቲ መንበርነት የሰሩት ዶክተር ታደሰ ብሩ ተናግረዋል። የማስተርስ ዲግሪ ከወሰዱት ከነዚህ ሹመኞች መካከል በጣት ከሚቆጠሩት ጥቂቶች በራሳቸው የተማሩ ቢሆንም በርካታዎቹ የሁለተኛ ደረጃ ትምህርታቸውን በሚገባ ስለማጠናቀቃቸው ትክክለኛ ማረጋገጫ ማቅረብ አይቻልም። ከጠቅላይ ሚኒስትሩና ከትምህርት ሚኒስትሩ ጀምሮ አሉ የሚባሉ የሀገሪቱ ሹማምንት ሁሉ የማስተርስ ዲግሪ በዚህ መልኩ መታደሉ በሀገሪቱ ፖሊሲዎችና የወደፊት አቅጣጫዎች ላይ ያለው ተጽዕኖ ከፍተኛ እንደሆነም ዶክተሩ ጨምረው ገልጸዋል። ለመጪው ምርጫ በአድማ ብተና ስም እየተሰጠ ያለውን ስልጣና የተቃወሙ 97 የፌደራል ፖሊስ አባላት እርምጃ ሲወሰድባቸው 119 ፖሊሶች በግዳጅ እረፍት እንዲወጡ መደረጉ ተዘገበ። የፌደራል ፖሊስ ዋና ዳይሬክተር በበኩላቸው የተባረሩት አብዮታዊ ዲሞክራሲን መቀበል ያልቻሉ ናቸው ብለዋል። በአሁን ወቅት በመላ ሀገሪቱ ፖሊሶችና ሚሊሻዎቹን ከምርጫው ጋር በተያያዘ ሊነሱ ይችላሉ የተባሉ ዝባያ መጽዎችን ለማክሸፍ ያስችላል የተባለ የተኩስ ልምምድ እያደረጉ እንደሚገኙ ከየክልሎቹ የወጡ መረጃዎች ያመለክታሉ። ከፍተኛ በጀት ተመድቦለት በፌደራል ፖሊስ አድማ ብተና አደረጃጀት በየክልሉ የሚካሄደውን ይህን ስልጠና የፖሊስን ተልእኮና ዓላማ የሳተ ነው በማለት በርካታ የፌደራል ፖሊስ አባላት እንደተቃወሙት በፌደራል ፖሊስ ውስጥ ያሉ ምንጮች ተቆመዋል። ተቃውሞ ካስነሱ መካከል 206 የፌደራል ፖሊስ አባላት ተገምግመው ከስልጣና እንዲወገዱ መደረጋቸውን ምንጮቹ ገልጸዋል። ከነዚህ መካከል በ97ቱ ላይ እርምጃ ሲወሰድ 119ኙ እስከ ምርጫ መጠናቀቅ ድረስ የግዳጅ ረፍት እንዲወጡ ተደርጓል። የፌደራል ፖሊስ ዋና ዳይሬክተር ጀነራል አቶ አሳፋ ባዩር እርምጃው የተወሰደባቸው የግዳጅ ረፍት እንዲወጡ የተደረጉትን የፌደራል ፖሊስ አባላት አስመልክተው ለኢህአዴግ የምርጫ ጊዜያዊ ኮሚቴ በላኩት ደብዳቤ አብዮታዊ ዲሞክራሲን መቀበል ያልቻሉ ናቸው ማለታቸውም ተመልክቷል። በመሆኑም ምርጫው ደህንነት ጥበቃ ላይ እንዳይሳተፉ መታገዳቸውን ዳይሬክተሩ በደብዳቤያቸው ገልጸዋል። ምንጮች እንደሚሉት ግን አብዮታዊ ዲሞክራሲን መቀበል ያልቻሉ በሚል ምክንያት ከስራቸው እንዲታገዱም ሆነ በግዳጅ ረፍት እንዲወጡ የተደረጉት በብሔራቸው የተመረጡ ለስርዓቱ ታማኝ አይደሉም፣ ግርግር ከተነሳ ሊከዱን ይችላሉ ተብለው የተጠረጠሩ ፖሊሶች ናቸው። ይህ በእንዲህ እንዳለ በአማራ ክልል በከፍተኛ የስራ እርከን ላይ የሚገኙ የስራ ሂደትና ኃላፊዎችና ካድሬዎች ካለፈው ሳምንት ጀምሮ በከፍተኛ ስብሰባ ላይ መሆናቸው ተነግሯል። የሳምንቱ ዜና በዚሁ አበቃ።
Yeah. ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በእርሱ ደስ የሚለኝ የሞደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ታላቅ መንፈሳዊ ጥሪ በስቶኮልምና በዙሪያዋ ለምትኖሩ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ እሁድ ጥር 24 2007 ዓ.ም ተመረጠ ወይም ፌብሩዋሪ 1 2015 በሶሎምቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን የጥምቀት የቃና ዘገሊላ እና የአስተርዮ ቅድስት ማርያም አመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ለማክበር እነሆ በዝግጅት ላይ እንገኛለን። በዚሁ ዕለት ብፁዓን ሊቃነ ጳጳሳት ጥሪ የተደረገላቸው ሊቃውንተ ቤተክርስቲያን ካህናት አባቶችና ሰባኪያነ ወንጌል እንዲሁም የሰንበት ትምህርት ቤት መዘምራንና ምእመናን በተገኙበት ከሌሊቱ 3 ሰዓት ጀምሮ የማህሌትና የጸሎት አገልግሎት ይጀምራል። ከጧቱ 8 ሰዓት እስከ 10 ሰዓት ሥርዓተ ቅዳሴው ይከናወናል። ከዚያ በኋላ ታቦተ ሕጉን አውጥተን ባህረ ጥምቀቱ ተባርኮ ሥርዓተ ጥምቀቱ ይከናወናል። ስለዚህ ሁላችንም ከዚህ ታላቅ መንፈሳዊ በረከት እንድንካፈል ስንል በታላቅ መንፈሳዊ ትህትና ጥሪያችንን እናስተላልፋለን። የሶሎንቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን አስተዳደር የሰበካ ጉባኤ ጽሕፈት ቤት አድራሻ ሶሎንቱና ኦትሲክት ቤገን 8 ነው።
ማስተዋቂያ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስቶኮልም ስዊድን የደብረ ቅዱሳን መካስ ዱዳን ቅድስት ማርያም ቤተክርስቲያን የሰበካ መንፈሳዊ አስተዳደር ጽፈት ቤት ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ ብፁዕ አቡነ መቃሪዮስ የኩዌክ ካናዳ የአውስትራሊያና የኢየሩሳሌም አህጉራተ ስብከት ሊቀ ጳጳስ እንዲሁም የአውሮፓ ረዳት ሊቀ ጳጳስና የሕጋዊ ቅዱስ ሲኖዶስ አባል ከፊታችን ጃንዋሪ 29 2015 ጀምሮ እስከ ማርች 3 2015 ድረስ በተለያዩ የአውሮፓ ሀገሮች ማለትም በስዊዘርላንድ፣ በጀርመን፣ በኖርዌይና በስዊድን ታላቅ መንፈሳዊና ሐዋርያዊ ጉዞ ያደርጋሉ። ብፁዕነታቸው በየሀገሩ በተለያዩ ከተሞች በሚገኙ ደብሮች እየተዘዋወሩ ይባርካሉ፣ በስደት ያለውን ሕዝብ ክርስቲያን ያጽናናሉ፣ ይመክራሉ፣ ያስተምራሉ። ስለ ሀገራችን ኢትዮጵያ አንድነት፣ ሰላምና ፍቅር ይጸለያል። በወጣው ጉዞ መርሃ ግብር መሰረት ጃንዋሪ 29 2015 ወደ ስዊድን ስቶክሆልም የሚመጡ ሲሆን እሁድ ፌብሩዋሪ 1 2015 ወይም ጥር 24 2007 ዓመተ ምህረት በስቶክሆልም ሶለንቱና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን በሚከበረው የእመቤታችን የአስተርዮ ማርያም ዓመታዊ ክብረ በዓል ላይ ይገኛሉ። በእለቱ የሚከናወነው መንፈሳዊ አገልግሎት በመምራት ለሚሰበሰበው ህዝበ ክርስቲያን ቡራኬና ምዕዳን ይሰጣሉ። በእለቱ ዲያቆን ዶክተር ዮናታን አሰፋ በስደት ያለው የሕጋዊ ቅዱስ ሲኖዶስ የሕግ ክፍል ሐላፊ እንዲሁም መምህር ኃይለ ማርያም ሽበሺ የለቱን ወንጌል ትምህርት በስፋት ያቀርባሉ። ስለዚህ የእመቤታችን ቅድስት ማርያም ወዳጆች ሆናችሁ ሁሉ ፌብሩዋሪ 1 2015 በሶሎንቶና ደብረ ቅዱሳን ቅድስት ማርያም ቤተክርስቲያን ተገኝታችሁ ከብፁዕነታቸው ቡራኬ አግኝታችሁ የበረከቱ ተሳታፊ እንድትሆኑ መንፈሳዊ ጥሪያችንን እናስተላልፋለን። የቤተክርስቲያኑ አድራሻ ኡትሲክስቬገን 8 ሶሎንቶና ነው። የብፁዕነታቸው የአውሮፓ ጉዞ አስተባባሪ ኮሚቴ አድማጮች በመከታተል ላይ ያላችሁት እዚህ ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። አሁን እንደገና ወደ ሌላ ቃለ ምልልስ ልንሻገር ነው። እንደምታውቁት ከሁለት ሳምንት በፊት በኢትዮጵያ ያለውን ስርዓት በኃይል ለመቀየር ከመታገሉና በኤርትራ በርሃ ከመገኙ ሁለት ኢትዮጵያ ህዝብ አርበኞች ግንባርና ግንቦት ሰባት ንቅናቄ ውህደት ፈጽመዋል። በዛ ዙሪያ እና በሌሎች ታያዥ ጉዳዮች ላይ እንግዳ ጋብዘናል በዚህ ጉዳይ ላይ ለማወያየት ማለት ነው። ሃሎ ጠና ይስጥልኝ። እንደምን አረፈዱ? በጣም እናመሰግናለን ወደዚህ ቃለ ምልልስ ለመጡ። እኔ ከማስተዋወቅ እርሶ ራስዎን ያስተዋውቁ።
ዋላ አበበ ቦጋለ ባላለሁ የግንቦት ሰባት አመራር አባልኝ። አሁን ደግሞ ከውደቱ በኋላ እንግዲህ እዚህ ውጪ የሚገኘው አካል አመራር እና በዛ ዙሪያ ነው የሚሰሩት።
በጣም አመሰግናለሁ። እንግዲህ አቶ አበበ ቦጋለ የተለያዩ ነጥቦችን ለማንሳት እንሞክራለን በውደቱም ዙሪያ በአቶ አንዳርጋቸውና እንዲሁ ሰሞኑን እርሶም በቀጥታ በረሃ ሆነው ሁኔታዎችን ሲከታተሉ ነበሩና እነዚያ ነገሮች እናነሳለን። እስቲ መጀመሪያ ወደ አቶ አንዳርጋቸው ጉዳይ እንመለስ። የአቶ አንዳርጋቸው ጉዳይ ያው ከተያዙ ጊዜ ጀምሮ የተለያዩ ትኩረት ተስቦ ቆይቷል። እንደውም ዛሬ ረፋዱ ላይ እንደወጣ የዴይሊ ሜል ዘገባ ላይ የአቶ አንዳርጋቸው ጉዳይ በእንግሊዝ ፓርላማና በባለ ስልጣናቶች መካከል መከፋፈልን እንደፈጠረ የሚገልጽበትን ሁኔታ ያለው። እስቲ አቶ አንዳርጋቸው ከተያዙ በኋላ ግንቦት ሰባት እንደ ግንቦት ሰባት ያው አሁን ያለው እንግዲህ አርበኞች ግንቦት ሰባትም በአጠቃላይ ፓርቲው ያደረገውን ጥረት በተመለከተና እየተካሄዱ ያሉ በርካታ እንቅስቃሴዎች አሉ፣ ምን አይነት ፍሬ አፍርቷል፣ ለወደፊቱስ ምን መልክ ይኖረዋል የሚለውን እርሶ ቢነግሩን።
አመሰግናለሁ። ትንሽ ጉንፋን ይዞኛልና ድምጽ የጉዳይ እንግዲህ እንግዲህ ከሆነ ለአድማጮች ይቅርታ ጠይቃለሁ። ኤኒዌይ ከዚህ ወይት በተደጋጋሚ ለመናገር እንደሞከር ነው ወያኔ አንዳርጋቸውን ያገተበት ዋናው ምክንያት ይሄ ለነጻነት የሚደረገውን ትግል አኮላሻለሁ በሚል ስሌት ነው። በእነሱ ግምት ይሄ ትግል የአንድ ጠንካራ ሰው ጉዳይ ነው ብለው ነው ያሰቡት። አንዳርጋቸው ከታሰረ በኋላ ወይ ከታገተ በኋላ እንደ ድርጅት ማደግ የጀመረ ነው። አንዳርጋቸው ጀምሮት የነበረውን በተለይ ምድር ላይ ይሰማ የነበረውን ስራ ምንም አይነት ክፍተት ሊፈጥር በማይችልበት ሁኔታ ትግሉን ማቀጣጠል ነው። ሀገር ውስጥና ከውጭም ደግሞ ህዝቡ ተቆጥቶ የህዝብ መነሳሳት ከፍተኛ ደረጃ ላይ ደረሰበት ሁኔታ ስለነበረ ያንን ለምናካሄደው የነጻነት ትግል አጋዥ ሊሆን በሚችልበት መንገድ አመራር መስጠት ነበር የሰራ ነው። በአጠቃላይ አንዳርጋቸው ላይ የደረሰው በግል ከአንዳርጋቸው ጋር ባላቸው ቂም ሳይሆን አንዳርጋቸው ይዞት በተነሳው የነጻነት ትግል ምክንያት ስልጣናችን እናጣለን ብሎ ያሰጉ ኃይሎች ያደረሱበት እገታ ስለሆነ ያ የነሱ ስሌት የተሳሳተ መሆኑን ለማሳየትና አንዳርጋቸው ጀምሮት የነበረውን የነጻነት ትግል ከዳር ለማድረስ የሚደረገውን ጥረት ማጠናከር ስራ ነው በመስራት ላይ ነበር ነው። ይሄን ያደረግን በአንድ ጎን፣ በሌላ በኩል ደግሞ አንዳርጋቸው ታሰረበት ጉዳይ ኢትዮጵያ ውስጥ ያለው አፈና፣ ኢትዮጵያ ውስጥ ያለው ሰቆቃ የሚያንጸባርቅ መሆኑን ለዓለም አቀፍ ሕብረተሰብ ለማሳየት በተለያየ አገር የዲፕሎማሲ ስራዎችን እየሰራን ቆይተናል። ኢትዮጵያኖችም ደግሞ ይሄንን ጉዳይ ተቆጥተው አንዳርጋቸው ለማስፈታት የሚያስችል እንቅስቃሴ በየሀገሩ የሚያደርጉትንም አብረን በመሳተፍ አንዳንድ ቦታ ላይም ደግሞ ከራሳችን ትግል ጋር በማቀናጀት እስካሁን ድረስ አንተ ቅድም እንዳልከው በተለይ በእንግሊዝ ፓርላማ አካባቢ ያሉ ባለስልጣኖችም ጉዳዩን በባለቤትነት ወስደው የራሳቸው ጉዳይ አድርገው እንዲንቀሳቀሱ የተለያዩ እንቅስቃሴዎችን በፊት ለፊትና ከመጋረጃ በስተጀርባ እየተሰራ ነው ያለው። እኛ በእኛ እምነት አንዳርጋቸው በትግል ላይ ነው መስዋዕትነት የከፈለው። አንዳርጋቸውን ማስፈታት የሚቻለው አንዳርጋቸውን ነጻ ማድረግ የሚቻለው እሱ ጀምሮት የነበረውን ትግል ከዳር በማድረስ ነው ብለን ስለምናስብ እንግዲህ ቀደም በመግቢያና በማስታወቂያ ላይ የገለጽከው ድርጅቱ ወደ ሌላ ለከፍ ያለ ደረጃ ራሱን ለማድረስ ካሉት ተቃዋሚ ድርጅቶች ጋር ግንባር በመፍጠርና ጥምረት ለመፍጠር የሚያደርገውን እንቅስቃሴ ማጠናክሮ መቀጠሉ የዛ ሁሉ አካል ናቸው ማለት ነው የሚችለው።
እንደሚታወቀው እኔም ካንዳርጋቸው ጽጌ መያዝ በኋላ እኔም አንዳርጋቸው ነኝ በሚል ከፍተኛ ንቅናቄ ተነስቶ ከፍተኛ ህዝባዊ መነሳሳት እንደነበር ሁላችንም የምናውቀው ነው። ያንን ከፍተኛ መነሳሳት ድርጅቱ ግንቦት 7 ወደ አቅም ለመቀየር የሄደበትን አካሄድና መንገድ ምን ይመስላል?
ጥያቄን አልሰማሁትም እንደገና እስኪ።
እስቲ ጥያቄ እርሶም እንደሚያውቁት ካንዳርጋቸው መያዝ በኋላ እኔም አንዳርጋቸው ነኝ በሚል ከፍተኛ መነሳሳት በመላው ዓለም ባሉ ኢትዮጵያውያን ዘንድ ነበረ እስካሁንም አለና ይሄንን ከፍተኛ መነሳሳት ድርጅቱ ግንቦት 7 እንዴት ነው ይሄንን ከፍተኛ መነሳሳት ወደ አቅም ለመቀየር ያደረጋለው ጥረት?
ቀደም ለመናገር መከርኩት እሱ ነው እንግዲህ የአንድ ባንዳርጋቸው ላይ ደረሰው እገታ በርካታ ኢትዮጵያውያን ሁሉንም ኢትዮጵያዊ ማለት ይችላል እና ጎደል ያስቆጣበት ዋናው ምክንያት አንዳርጋቸው የነጻነት ታጋይ በመሆኑ ምክንያት ነው። አንዳርጋቸው ሀገራችን ውስጥ ፍትህ፣ እኩልነትና ነጻነት እንዲሰፍን የሚታገል ሰው ነው። ከወጣትነት ዘመን ጀምሮ እስከ ተያገተበት ጊዜ ድረስ ያንኑ እውን ለማድረግ የሚደረገውን ትግል ነበር ተቀላቅሎ እንደ አንድ ዜጋ በማድረግ ያለበትን አስተዋጽኦች ሁሉ ሲያደርግ ነበረው። እንደ አንድ የፖለቲካ በሳል ፖለቲካ ሰውም ደግሞ የኢትዮጵያን ፖለቲካ አቅጣጫ ለማስያዝ አቅሙ የፈቀደውን ወቀቱ የፈቀደውን ሁሉ ሲያደርግ እንደነበረ ሁሉም ሰው ያውቃል። በዛ ምክንያት ነው ህዝቡ ተቆጥቶ እኔም አንዳርጋቸው ጽጌ ነኝ የሚል መፈክር አንግቦ አገር ውስጥም ከአገር ውጭም ወያኔ ላይ አቅም የሚፈቅደውን ያህል ተጽዕኖ መፍጠር የጀመረውና ይሄ ለምን አካሄደው ትግል ከፍተኛ ግባት ሆኗል። አንተም እንደምታስተውሰው አንዳርጋቸው ከታሰረ ወዲህ ታሰረ እንኳን አይደለም ከታገተ ወዲህ ማለት ነው የሚቀለው ከሌላ ሀገር ነው አፉን የወሰዱት ከታገተና በነሱ ቁጥጥር ስር በነሱ እጅ ከወደቀ በኋላ የህዝብ ቁጣ ጨምሮ ሁኔታ በጣም ተጋግሎ አሁን ከደረሰበት ደረጃ ላይ ነው ያለው። አንዳርጋቸው ከታገተበት ከጁን ሶስት በፊትና ከዛ ወዲህ ያለው ሁኔታዎችን ለሚመዝንና ለሚገመግም ሰው የኢትዮጵያ ፖለቲካ ሁኔታ ለነጻነት የሚደረገው ትግል ለፖለቲካ የሚደረገው ትግል ተባብሶና ተፋፍሞ በመቀጠል ላይ ነው ያለው። ህዝባዊ ቁጣዎች በየቦታው በርክተዋል። የወያኔ ጀሌዎችና መሪዎች በየመጡበት አገር የሚዋከቡበት የሚዋረዱበት ሁኔታ ነው የተፈጠረው። ኢትዮጵያን ለመግለጽ የወያኔን ኤምባሲ በያለበት ቦታ ረግጠውና በርግደው በመግባት ተቃውሟቸውን ቁጣቸውን እየገለጹ ያለበት ሁኔታ ነው። ይሄ ወያኔዎችን በጣም ሽማቀቀ ነው። ከዛ በኋላ የወያኔን በሀገር የሚገኙ ኢትዮጵያዊ በሙሉ ጊዜውን፣ ገንዘቡን፣ ጉልበቱን ተጠቅም ወይ በፋለም የሚደረገው ጥረት ሁሉ ተጠናክሮ የቀጠለና በእኛ እምነት ይሄ ለትግሉ ከፍተኛ ግብዓት ሆኗል። በማቴሪያልም በሰው ኃይልም አሁን እሱ ከታገተበት ጊዜ ጀምሮ ካለው በተሻለ ሁኔታ ላይ ይገኝ
የያስከው ስልክ ይመስለኛል። ምናልባት ቁጥሩ እየተነካካ ወይ የሆነ ነገር ድምጽ ይሰማልና እስቲ ምናልባት መስተካከል ከቻለ
ወይ አይ ቲንክ እኔ ስልኩን እሰማለሁ። እኔ የነካካው አይመስለኝም።
ኦኬ እሺ
እኔ የምሰማኛል ከእናንተ።
ኦኬ በቃ ቀጥል፣ ችግር የለም። ይቅርታ
ተቋርጬ ነው የነበረው።
አይ አይ ድምጹ ምናልባት ከተስተካከለ ብዬ ነው በየማሉ ጤት ጤት ስለሚል ምናልባት ካንተ ከሆነ ብዬ ነበር።
ከኔ አልነበረም።
እሺ
anyway እና በአጠቃላይ የትግሉ ሁኔታ በጣም ተጠናክሮ የቀጠለበት ሁኔታ ላይ ነው ያለነው። እኔም አንዳርጋቸው ጽጌ ነኝ የሚለው ዘመቻም ወያኔን የመጨረሻው ደረጃ ላይ እስኪያደርስ ድረስ ወደኋላ የሚመለስ እንዳይሆን አስፈላጊውን አመራርና አስፈላጊውን መስመር ለማስያዝ ጥረቶች እየተደረጉ ነው ያሉት። በተለይ በቅርብ ጊዜ ደግሞ ከኢትዮጵያ አርበኞች ግንባር ጋር ያደረግነው ውህደት በተግባርም ወያኔን ለመታገል በሚደረገው የትግል መስክ ላይ ከፍተኛ የሆነ ውጤት ሊያመጣ ይችላል ብለን ነው የምናስበው። አጠቃላይ እንግዲህ ውስጥና ውጭ ያለውን ትግል አደራጅቶና አቀናጅቶ ወያኔን ለመጣል የሚደረገውን ትግል መስመር አስይዞ ማስከድ ዋነኛው ተግባራችን ነው ብለን በዛ ዙሪያ ላይ ነው እየተንቀሳቀስን ያለ ነው።
በጣም አመሰግናለሁ። እንግዲህ ወደ ዋናው ጥያቄ ያልፋለሁ። አርበኞች ግንቦት ሰባት የፈረንጆቹን አዲስ አመት ተከትሎ ያው በግልጽ ውህደት ተፈጽሟል እና ይህ ውህደት ተከትሎ በርካታ ኢትዮጵያውያን የተለያዩ አስተያየቶችን እየሰጡ ይገኛሉ። እስቲ ስለዚህ ውህደት በርካታ ትጥቅ ትግል የሚፋለሙ ኃይሎች እንዳሉ ይታወቃል። ለምን አርበኞች ግንባር ብቻውን ወይ የተባረጠበት መንገድ ወይም ሌሎችስ ኃይሎች ለምን ወደዚህ ውህደት እንዳልመጡ ከአርበኞች ጋር ውህደት ከመደረጉ በፊትና ያለውን ሁኔታ እንደው ባጭሩ ቢገልጹልን።
ኦኬ እንደምታስታውሰው ንቅናቄያችን ግንቦት ሰባት ከተመሰረተበት ጊዜ ጀምሮ አገራችን ውስጥ ያለው የፖለቲካ ችግር ሊወገድ የሚችለው ሁሉም ኢትዮጵያዊ ሊሳተፍ የሚችልበት እድል ሲፈጠር ብቻ ነው የሚል እምነት ይዞ ነው የተነሳው። እንደ ድርጅት ብቻችንን ታግለን ወያኔን በማስወገድ ኢትዮጵያ ውስጥ ያለውን የተዛቡ ሁኔታዎችን ማስተካከል እንችላለን የሚል ህልም አልነበረንም። ሁሉንም አስተባብረን በተለይ የአገሬ ጉዳይ ያገባኛል ብሎ የሚንቀሳቀሱ የፖለቲካ ድርጅቶችን በሙሉ በማቀናጀት ወያኔን በመጣል ከወያኔ በኋላ ሊፈጠር የሚችል የሽግግር ጊዜ ሰላማዊና ለምንመኘው የዲሞክራሲ ስርዓት ግንባታ ምቹ ሊሆን የሚችል ሁኔታ መፍጠር ነው ብለን ስለምናስብ በብሔር ከተደራጁ ድርጅቶችም ሆነ ከህብረ ብሔር ድርጅቶች ጋር ለረጅም ጊዜ እስከ ውህደት የሚደርስ እንቅስቃሴ ለማድረግ ንግግሮችን ስናደርግ ቆይተናል። በዛ ውይይቶች እንግዲህ ቅደም ተከተል ነው አሁን በቅርብ ጊዜ የተፈጠረው ነገር የሆነው። እንደምታስታውሰው ወደ ምድር ሲወረድና ግንቦት ሰባት ወያኔን ለማስወገድ የሚከተለው ሁለገብ ትግል ስትራቴጂ ተግባራዊ ለማድረግ በጉልበት ራሱንም ማደራጀት በፈለገበት ሰዓትና ወደ ኤርትራ በሄደበት ሰዓት ላይ ኤርትራ ከሚገኙ ጠመንጃ አንስተው ወያኔን ከሚፋለሙ ኃይሎች ጋር ንግግር የተጀመረው ልክ መጀመሪያ እዛ ምድር ላይ እግራችን ከደረሰ በኋላ ጀምሮ ነው፣ ከረገጠ በኋላ ጀምሮ ነው። ውይይቶች ነበሩ ከተለያዩ ፖለቲካ ድርጅቶች ጋር። እንደምታውቁ አንዳንድ ድርጅቶች በብሔር ነው የተደራጁት፣ አንዳንዶቹ በብሔር ናቸው። አንዳንዶቹ በብሔርም ተደራጅተው ብሔር መደራጀታቸውን እንደ ታክቲካል ነው የሚያዩት። ዋናው ዓላማቸው ለኢትዮጵያ አንድነት፣ ኢትዮጵያ ውስጥ ለሚፈጠረው እኩልነት የተለሰፈነበት የመንግስት አስተዳደር ምስረታ እንደሆነ ይናገራሉ። እነዚህን እንግዲህ በየደረጃው እያነጋገሩ ጥምረትና ውህደት ለመፍጠር እንቅስቃሴ ሲደረግ ቆይቶ ነበረ። አሁን ከአርበኞች ግንባር ጋር የተደረገው ውህደት የዛ አጠቃላይ በኢትዮጵያ ጉዳይ ያገባኛል ብሎ የሚንቀሳቀሰውን ሁሉ በአንድ ግንባር ስር ለማሰባሰብ የሚደረግ ጥረት አካል ነው። ጥምረትና ውህደት የሚለያዩበት ዋና አንዳንድ ምክንያት ግምገማ በዓላማ በፖለቲካ ራዕይና በተልእኮ ተመሳሳይ የሆነ አቋም ያለን ኃይሎች በጥምረት ከመምጣት ይልቅ መዋሃዱ የበለጠ ይረዳል የሚል ሀሳብ ነው ያለን። የፖለቲካ ድርጅቶች ብዛት ቁጥር መቀነስም የሚቻለው ደግሞ በተለይ በፕሮግራም ደረጃ ምንም ልዩነት የሌላቸው ኃይሎች አንዳንድ የሚለያዩባቸውን ነገሮች አስወግዶ ውህደት እንዲፈጥሩ ማድረግ ሲቻል ነው። እንግዲህ አርበኞች ግንባርን ስናየው የነሱ ፕሮግራም የነሱ አላማ ራያቸውም አጠቃላይ ከኛው ጋር የሚመሳሰል በመሆኑ እነሱ ጋር በመጀመሪያ ደረጃ ውደት ለመፈጸም እንችላለን። እንደዚሁም በብሔር ቢደራጁም በኢትዮጵያ አንድነት ላይ ጽኑ አላማና እምነት አላቸው ብለን አይተን አስበን ነበር ነው የአማራ ዲሞክራሲያዊ ንቅናቄ የሚባል ድርጅት እዛ ሀገር አለ። ከነሱ ጋርም ውይይት ጀምረን ነበረ። ለስምምነት ላይ ከደረስን በኋላ በአንዳንድ ፕሬዠር ምክንያት ይመስላል በስም ላይ ከኛ ጋር ለመዋሃድ ያላቸውን ልዩነት አጉልተው ለጊዜው ከውደቱ ወጥተዋል። ይሄ ነው ያለው።
አመሰግናለሁ። አሁን ባለው ሁኔታ አንዳንድ ወገኖችም ያነሱታል ትንሽ ብዥታ አለ። አሁን አርበኞች ግንባር የተባለው ከህዝባዊ ኃይል ጋር ነው ወይስ ከግንቦት ሰባት ለፍትህ ለዲሞክራሲ ንቅናቄ ጋር ነው?
ውደቱ የተካሄደው ከንቅናቄው ጋር ነው።
ስለዚህ ከዚህ በኋላ ግንቦት ሰባት ራሱን ችሎ የለም፣ አርበኞችም የለም። እንደ በአዲሱ ስሙ አርበኞች ግንቦት ሰባት ተብሎ ነው የሚቀጥለው ማለት ነው።
ትክክል።
በጣም አመሰግናለሁ። እንግዲህ ከዚህ ጋር ተያይዞ የሚነሱ ነገሮች አሉ። እንግዲህ ግንቦት ሰባት መጀመሪያ ወደ ኤርትራ ምድር መሬት ላይ ስራዎችን ለመስራት ከገባበት ጊዜ ጀምሮ የሚነሱ በርካታ ጥያቄዎች አሉ። በርካታም ጊዜ ተደጋጋሚ ምላሽ ተሰጥቶባቸዋል። ይሁንና ያው ጥያቄዎቹ ሁልጊዜም ስለሆኑ መልስ እንዲያገኙ ያለው የኤርትራ ጉዳይ ሲነሳ ብዙዎች የሚያነሱ ጥያቄ አለ። አሁን ግንቦት ሰባት ሲገባና ዛሬ ከሁለት ሶስት አመት በኋላ ያለው አቋም ምን ይመስላል? በኤርትራ መንግስት ላይ እውነት የኤርትራ መንግስት እንደ መንግስት ኢትዮጵያ ተቃዋሚ ኃይሎችን ረድቶ አንዲት ኢትዮጵያ እንድትፈጠር ወይም ደግሞ ዲሞክራሲያዊ ስርዓት በኢትዮጵያ እንዲገነባ ይፈልጋሉ አይፈልግም የሚለው በጣም አወዛጋቢና አጨቃጫቂ ሆኖ የቆየበት ሁኔታ አለው ያለው። እስካሁንም ብዙ ወገኖች የየራሳቸውን አስተያየት ይሰጣሉ። ግንቦት ሰባት እንደ ድርጅትም እናንተም እርሶም በብርሃ እንደምታዩት ያለው ተጨባጭ ሁኔታ ምን ይመስላል? እውነት ከኤርትራ መንግስት ድጋፍ ተገኝቶ ይሄ ነገር ትግሉ ወደ ጫፍ የሚደርስበት ሁኔታ አለ ወይ? ሌሎች አካላት የሚያነሱት ከዚህ ቀደም የተለያዩ ብረት ያነሱ አካላት ቀደም ብለው የገቡ ውጤታማ ያለ መሆኑን ለዛ እንደ ዋቢ ማስረጃነት የሚያቀርቧቸው ነገሮች አሉ። እስቲ ይህንን ነገር ያብራሩልን።
የኛ አሴስመንት ኤርትራ ከኢትዮጵያ አጎራባች ሀገሮች ሁሉ ወያኔን ለመታገል ለሚደረገው ትግል ብቸኛ መጠለያ የምትሰጥ ሀገር ነች ነው የሚለው። በዛም ምክንያት ነው ወደዛ ይሄድ ነው። እንደምታውቀው ወደ ኬንያ የተሰደዱት፣ ወደ ሱዳን የተሰደዱ፣ ወደ ጅቡቲ የሚሰደዱ ወገኖቻችን በተለያየ ጊዜ በዛ ሀገር እንደሚመሩት መንግስታት የደህንነት ኃይሎች እየታፈኑ ወደ ወያኔ የተሰጡ ከፍተኛ ጉዳት ሲደርስባቸው የነበሩ ናቸው እና ያንን እውነታ ስንገመግም ኤርትራ ግን ከወያኔ ጋር ባላት ቅራኔ እና ባላት ልዩነት ምክንያት ኢትዮጵያኖችን አሳልፋ የማትሰጥ ብቸኛ ሀገር በመሆኗ ይሄን ምድር ላይ የምናደርገውን ትግል ለማደራጀት ብቸኛ ሀገር ሆኖ ነው የታየንና በዛ ምክንያት ወደ ኤርትራ የተከደው። ኤርትራ ከተደረሰ በኋላ ግን ያየነው ሪያሊቲ ይሄ ቅድም ያነሳቸው ኤርትራ ኢትዮጵያን አንድነት አትፈልግም፣ ተቃዋሚዎች እንዲጠናከሩ አትፈልግም፣ ወዘተ ወዘተ የሚሉ ክሶች ሁሉ መሰረተ ቢሶች ሆነው ያገኘናቸው። ይህንን በተለያየ ጊዜ ጓዳችን አንዳርጋቸው ጽጌ የአይን ምስክርነቱን በተለያየ ሚዲያዎች ላይ ሰጥቷል። በዛ ምስክርነትም በርካታ ኢትዮጵያኖች በአእምሯቸው የሚጉላሉ ጥያቄዎች ምላሽ አግኝተው ትግሉን እየደገፉ ነው የቆዩት። አንዳንዶች ግን ሲጠራጠሩ የነበሩ ሰዎች አሉ። ያንን ጥርጣሬ ለማስወገድ እንግዲህ በተለያየ አጋጣሚ የንቅናቄያችን አመራር አባላት የነበሩት ሁሉ እኔን ጨምሮ የምናውቀውና ያየነውን ስንናገር ቆይተናል። አሁን ማለት የሚቻለው በአጠቃላይ ይሄ ኤርትራ ኢትዮጵያን ሉዓላዊነት አትፈልግም፣ ኢትዮጵያን ለማፍረስ የምትሰራ ሀገር ነች የሚሉ ነገሮች በሙሉ መሰረተ ብሶች ናቸው። እኛ የኤርትራ አመራር የኤርትራ መሪዎች ጋር ምድር ላይ ከደረስንበት ጊዜ ጀምሮ ቀጥታ የሆነ ግንኙነት አለን። ከነሱ ጋር በምናደርገው ንግግር ይሄ የህዝቡን ጥርጣሬ ወይም ደግሞ ወያኔ በኤርትራ ውስጥ የሚደረገውና የሚደራጀውን ትግል ምን ያህል ሊያፈርሰው ሊያናገው እንደሚችል በማወቁ ህዝቡን ስጋት ውስጥ ለመክተት እያናፈሰ የወያኔ ሚዲያዎች እና የወያኔ ደጋፊዎች የሆኑ አንዳንድ ቮካል የሆኑ ሰዎች የሚያራግቡት ነገር መሰረተ ቢስ እንደሆነ የኛ ግምገማ የሚያሳየው ቅርብ ጊዜ ወዲህ ደግሞ የሰዓት ጋዜጠኞች ኤርትራ ድረስ ሄደው የአገሪቷን ፕሬዚዳንትና የተለያዩ ባለስልጣኖችን ለማነጋገር እድል ስላገኙ አይ ቲንክ ከቀደም ሲል እኛ ከኤርትራ መሪዎች ጋር ስንገናኝ አግኝተነው የነበረውን የኤርትራን መንግስት አቋም በተለይ ከራሳቸው ከፕሬዚዳንቱ ህዝባችን ለመስማት የሚችልበት እድል ተመቻችቷል እና ያ ኢንተርቪዋቸው ለህዝብ ከተሰራጨ በኋላ አንተ የጠየቀኝ ጥያቄዎች ሁሉ ምላሽ ያገኛሉ ብዬ ነው የማስበው። በአብዛኛው ግን ከዚህ ስንለው የነበርነውን ነገር የሚያጠናክር የኤርትራን ህዝብ ከኢትዮጵያ ህዝብ መለየት የማችልበት ሪያሊቲ ነው እዛ ሀገር ያለው። የፖለቲካ ችግሩ መኖሩ ይታወቃል። ሀገሪቷን ሁለቱን ህዝቦች የለያየ የፖለቲካ ችግር ነው። ከዛ በተረፈ የህዝቡን ተመሳሳይነት በሁሉም መንገድ አንድነት በሁሉም መንገድ ግምት ውስጥ ያስገባ ዘላቂ የሆነ ግንኙነት አስፈላጊ መሆኑን የኤርትራ አመራሮች ከልባቸው ነው የሚደግፉት። ኢትዮጵያ ተቃዋሚዎች እስካሁን ድረስ ኤርትራ ውስጥ በሚያደርጉት እንቅስቃሴ ውጤታማ መሆን አለመቻላቸው በእኛ ዳሰሳ የራሳቸው ፖለቲካ ድርጅቶቹ ድክመት የኤርትራ መንግስት ጣልቃ ገብነት አይደለም ብለን ነው የምናምነው። እኛ እስካሁን ድረስ 4 ዓመት ሊሞላን ነው እዛ ሀገር መሄድ ከጀመረ ጊዜ ጀምሮ የእኛ ምን ስራውን መስራት ያሰብነውን ስራ የሚያዘገይ የሚያጓትት ወይም ደግሞ የሚያናጋ የሚያፈርስ ነገር አልገጠም። ከልምዳችን በመነሳት እስካሁን ድረስ በራሳቸው ድክመት ወያኔን የሚከሱ ድርጅቶች ራሳቸው መልሰው እንዲገመግሙ ከመጠየቅ ውጪ ሪሊ አንተ ያልተነሳቸው ጥያቄዎች እኛ በቆይታችን አላየነውም።
አንዳንድ ወገኖች አንዳንድ የስጋት ጥያቄም አላቸው ከዚሁ ጋር በተያያዘ። ለምሳሌ የሚያነሱት ነገር ምንድን ነው? አሁን በዛ ያላችሁት እናንተም ሌሎችም ወደፊት አንድ እርምጃ መራመድ ብትጀምሩ እስከናካቴው የኤርትራን መንግስት እንደ መንግስት ወሮ ከስልጣን የማውረድና በሌላ የመተካትም ነገሮች ላይ አደርጋለሁ ሰራለሁ እያለ በስልጣን ላይ ያለው አካልም እንደሚፎክር ነው የሚነገረውና እነዚህ ታያጅ ነገሮች አሉ። ይሄን እንዴት ነው የምታዩት?
ወያኔ ነው የሚፎክረው?
በትክክል
ጥሩ። ወያኔ እኮ የወያኔን ፉከራ እንግዲህ ሰምቶ ለፉከራቸው እጅ መስጠትና መሸነፍ የታጋዮች ባህሪ የሚፈቅድ አይመስለኝም። ወያኔ እኮ ለመቶ ዓመት ኢትዮጵያን እገዛለሁ ብሎ በድፍረት በአደባባይ ላይ የሚናገር ነው። በዛሬው ዕለት እንኳን የተደረገውን ነገር የአንድነት በሰላማዊ መንገድ እንታገላለን ያሉት አንድነት ፓርቲ ሰዎች ሰላማዊ ሰልፍ ጠርቶ በዱላ ሰባብሮ ነው ወደ ቤታቸው የመለሳቸው። ይሄ እንግዲህ ምንድን ነው እኔ እስከ መጨረሻ የታባት ክትደርሳለ በጉልበት አፍኜ ረግጬ እገዛለሁ የሚል ፉከራ አካል ነው እና ያም የዛው ፉከራ አካል ነው። እኛ ባለ መረጃ ግን የኢትዮጵያ መከላከያ ወያኔ የሚኮራበት የኢትዮጵያ መከላከያ ሰራዊት ውስጥ ያለው ወንድሞቻችን ሳይቀር ስርዓቱ እንዲቀየር ከፍተኛ ጉጉት ነው ያላቸው። በቅርብ ጊዜ በአየር ኃይል ውስጥ የተደረገውን ነገር ህዝባችን አይቶታል፣ አንተም ታውቀዋለህ። እንዳለ አየር ኃይሉ የፈረሰበት ሁኔታ ነው ያለው። ዛሬ በኤርትራ ምድር ውስጥ ያሉ የፓይለቶች ቁጥር ብታይ ምን ያህል ፓይለቶች ቢቀራቸው ቢቀረው ነው ወያኔ የሚል ነገር ነው ሲጋስ ነው የሚቀጥሰው። ከዛ በመነሳትም ወያኔ ዛሬ አንድም አይሮፕላን አምኖ የሚሰጠው አብራሪ በማጣቱ አይሮፕላኖቹ ከመሬት ላይ እንዳይነሱ ውሳኔ የተጠበቀ ሁኔታ ነው ያለው። ይሄ እንግዲህ በአየር ኃይል ውስጥ ብቻ ተደረገ ነው። በምድር ጦሩ በመከላከያ ሰራዊት ውስጥ ደግሞ ያለው ደግሞ ከዚህ ባሰ ነው። አንድም በምድር እሱ በተግባር ነገር ተነጎዳ የሚታይ ነው። እኛ ባለን መረጃ ግን መከላከያ ሰራዊት ውስጥ ያሉ ኃይሎች በሙሉ ኢንክሉዲንግ ትግርኛ ተናጋሪ የሆኑ ወንድሞቻችን የበታችኞቹ በሙስና የተጨማለቁት በወንጀል የተጨማለቁት የላይኞቹ ሹማምንቶች መኮንኖቹ ሳይሆኑ የታችኛው የሰራዊቱ አባል ኑሮ መሮበት የዛች ሀገር ሄደው ሙስናና ብዝበዛ አፈና ጭቆና ተሰልቶት አማራጭ የሚፈልግበት ደርሷል። ስለዚህ ወያኔ አጠፋቸዋለሁ ብሎ የሚፎክረው በዙሪያው ምናልባት ተጠቃሚ የሆኑ ሰዎች የሚሰጡትን ኮንፊደንስ ብቻ እየሰማ ካልሆነ በስተቀር ትክክለኛ የሆነ የራሳቸው የመከላከያ ሰራዊት የአየር ኃይል ውስጥ ያለውን ነገር ገምግሞና ከዛ በሚያገኘው ግምገማ ውጤት ላይ ተመርኩዞ አይመስልንም። እና ፉከራው ማስፈራሪያ ነው በአጠቃላይ ለማለት የሚቻለው። ማስፈራሪያውን ደግሞ ፈርቶ የጀመረውን ትግል ለአፍታም ቸል የሚል ኃይል ያለ አይመስለኝም። በእኛ በኩል ያ ነገር የለም።
በጣም ጥሩ አመሰግናለሁ። እንግዲህ ከሰሞኑ እዛው በኤርትራ ምድር ላይ ውህደቱ ሲፈጸም የውህዱ መሪዎች ፕሬዚዳንት ኢሳያስን ማነጋገራቸው ተዘግቧል። ምናልባት እርሶም በቦታው ነበሩ ይመስለኛልና ከፕሬዚዳንት ኢሳያስ ጋር ሰፋ ያለ ቆይታ ነበራቸው በሀገራዊ ጉዳይ በተለያዩ ጉዳዮች ላይና ምናልባት አድማጮች ሊሰሙት የሚገቡ ዋና ዋና የሚሏቸውን ነገሮች ቢነግሩን።
ከፕሬዚዳንቱ ጋር ያደረግነው ውይይት እኔም በቦታው ነበርኩ አንተም እንዳልከው ያደረግነው ውይይት አጠቃላይ በዛ ምድር ላይ ያለን የፖለቲካ ድርጅቶች በተዋህደና ጥምረት ፈጥረን ለመንቀሳቀስ በመናደርገው ጥረት ዙሪያ የምንፈልገውን ድጋፍን በተመለከተ ነው ዋናው ነገር። ከዛ በተጨማሪ ደግሞ የሁለቱ ሀገር ህዝቦች የወደፊት ግንኙነት ምን መምሰል እንዳለበት የተለያየ ሀሳብ ተሰንዝሮበታል። የፕሬዝዳንቱንም አቋም የሚገልጹ ለዚህ ትግል የሚያበረክቱት ድጋፍ ሁሉ ከበጎነት ከችሮታ ሳይሆን ከወጣትነት ዘመናቸው ጀምሮ በዛ ክልል ለማስፈን የፈለጉት ሰላምና መረጋጋት እና ፍትህ ጋር የተያያዘ መሆኑን ዋስትና የሰጡበት ሁኔታ ነው ያለው። በአጠቃላይ ውይይቱ በእኛ በተቃዋሚዎችና በኤርትራ መንግስት መካከል የተደረገ ውይይት ነው። እሱ ዝርዝር ለሚዲያ አስፈላጊ አይደለም። በአጠቃላይ ግን ለሚዲያ ኮንሰምፕሽን እሳት ከፕሬዚዳንቱ ጋር ወደ 3 ሰዓት የሚፈጅ የቃለ መጠይቅ ማድረጋቸውን ተናግረዋል። እኛም የእሳት ጋዜጠኞችን እዛ አግኝተናቸዋል፣ በቦታው ነበር። ስለዚህ ህዝብ ሊያውቃቸው የሚገባቸውን በርካታ ነገሮች የሁለቱን ሀገሮች ግንኙነት አስመልክቶ፣ የኤርትራ በኢትዮጵያ አንድነት ላይ ያላት አቋም አስመልክቶ፣ ኤርትራ ወያኔን በመርዳት ወደ ትግል በማምጣቷን የፈጠረውን ችግር አስመልክቶ ዝርዝር ጥያቄዎች መጠየቃቸውን ነው የተናገሩት። እንደሰማሁ በሰዓት ላይ እሱ እንግዲህ እስኪለቁ ድረስ መጠበቅ አስፈላጊ ይመስለኛል። ከእኛ ጋር ግን የተደረገው በእኛ በፖለቲካ ድርጅቶች እና እዛ አካባቢ በምናደርገው ትግል ዙሪያ ሊገኝ ስለሚችለው የማቴሪያል ድጋፍ አስመልክቶ ነው ማለት ይችላሉ።
አንድ ጥያቄ እንደው አጠር ያለ ጥያቄ አለኝ፣ ብዙዎች የሚያነሱ ጥያቄ ስለሆነ ነው። በዚህ የኢንተረስት ጉዳይ ይነሳል። አሁን የኤርትራ መንግስት እንደው አለምንም የራሱ ኢንተረስት ተቃዋሚ ያሉ ሊደግፍ አይችልም የሚል አስተሳሰብ ያላቸው ወገኖች አሉና አሁን ግንቦት ሰባት በምን አይነት ኢንተረስት ነው ከኤርትራ መንግስት ጋር የሚደራደረው የሚለው ወገኖች አሉ። ለዚህ መልሳለሁት።
ድርድር የሚባለው እኮ አንተን ካደረክልኝ እኔ ደግሞ ይሄን አደርግልሃለሁ የሚባል ነገር ሲኖርበት ነው ወይ ደግሞ አንድ ነገር ለማድረግ ሁለታችን እንዲ አድርገን ለወደፊቱ እንዲናረጋለን የሚል ነገር ሲኖር ነው። እኛ አቋማችን ግልጽ አድርገናል። ኤርትራን ጨምሮ ከየትኛው ሀገር መንግስት የምናደርገው ግንኙነት ወያኔ ከተወገደ በኋላ አስራችን ውስጥ የሚመሰረተው መንግስት ሊወስን በሚናም ህዝብ ሊወስን በሚችሉ አብይ ጉዳዮች ላይ አይደለም። እኛ የምናካሄደው የነጻነት ትግል መድረስ ስለሚቻልበት እርዳታ ስለምናገኝበት ጉዳይ ነው በዋናነት። የኤርትራ መንግስት ይህንን ደግሞ የሚያደርግበት ምክንያት ፕሬዚዳንቱ ግልጽ አድርገዋል። ሰላም እና መረጋጋት፣ የኢትዮጵያ ሰላም ውስጥ የሚኖረው ሰላም እና መረጋጋት ለኤርትራ ከፍተኛ የሆነ ዋስትና የሚሰጥ ኢኮኖሚ በፖለቲካና በማህበራዊ ግንኙነቶች ሁሉንም ችግሮችን አስመልክቶ ሊቀርፍ የሚችል መሆኑን ኤርትራ ታምንበታለች ነው ያሉት። ኢትዮጵያ ሳትረጋጋ ኢትዮጵያ ውስጥ እንደዚህ አይነት አምባገነን ስርዓት የኢትዮጵያን ጥቅም አሳልፎ የሚሰጥ ስርዓት የኢትዮጵያን ህዝብና የኢትዮጵያን ጥቅም በአሽከርነት አሳልፎ ለሌላ ሀገር የሚሰጥ መንግስት ባለበት ሁኔታ ኤርትራ ተረጋግታ ሰላሟን አስከብራ መኖር የምትችል አይደለችም ነው የሚሉት። አሁን እንደምታውቀው በኤርትራና በወያኔ መካከል ሰላምም ጦርነትም በሌለበት ሁኔታ ተፋጠው ነው ያሉት። በዚህ ምክንያት የኤርትራ ወጣቶች ገደብ አልባ በሆነ ወታደራዊ ብሔራዊ ውትድርና ግዴታ ውስጥ ነው ያሉት። ይሄ ሊሆን የቻለው ወያኔ በፈጠረው ችግር ምክንያት ነው ብሎ ያምናሉ። ስለዚህ ኢትዮጵያ ውስጥ የተረጋጋ መንግስት ቢኖር በኢትዮጵያና በኤርትራ መካከል የሚኖረው ግንኙነትም ሰላማዊ የሆነ መፍትሄ ሊያገኝ ስለሚችል ተፋጠው በውትድርና መስክ ላይ ተሰማርተው ዜጎችን በሙሉ ውትድርና ውስጥ ለረጅም ጊዜ የሚያቆይ ሁኔታ ኤርትራ ውስጥ አይኖርም። ያ ደግሞ ባለመኖሩ ኤርትራ ወደ ራሷ የኢኮኖሚ ግንባታ ለማተኮር ሙሉ ኃይልና አቅም ይሰጣታል። ሰላም መኖሩ ከፍተኛ እገዛ እንዳለው ይታወቃል። እና ሰላም በሌለበት ሁኔታ ስላሉ ኤርትራ በእኔ እምነት የኢትዮጵያ ተቃዋሚዎችን የምትረዳውበት ዋናው ምክንያት ለራሷም ሰላም ለማግኘት ከኢትዮጵያ ጋር በዘላቂነት ሊኖራት የሚችለውን ግንኙነት ላይ ለመስራት የሚችልበት እድል ማግኘቷን ለራሷ ሰርቫይቫል፣ ለራሷ ሉዓላዊነት፣ ለራሷ ብሔራዊ ጥቅም የሚጠቅማት መሆኑን ነው የማየው። በግሌ ነው የግሌን አሴስመንት ነው የምነግርህ። እና ከዚህ ውጪ ኤርትራ የኢትዮጵያ ተቃዋሚዎችን በመርዳት የኢትዮጵያ ተቃዋሚዎች ነገ ተነገ ወዲያ ስልጣን ይዘው ለኤርትራ ውለታ የሚከፍሉበት ይሄን ነው ተብሎ ተስማምቶና ተደራድሮ አለመሆኑ መታወቅ መቻል አለበት።
አመሰግናለሁ። እንግዲህ ሰዓት እያለቀ ስለሆነ የመጨረሻ አንድ ጥያቄ ነው ያለኝ፣ እንደ ጥያቄም ባይሆን አርበኞች ግንቦት ሰባት እንግዲህ አዲስ ሁኔታ ማለት ነው፣ ምንድነው እሱ በቀጣይ ለኢትዮጵያ ህዝብም ሆነ ለአካባቢው ቃል የሚገባው ነገር፣ በአንጻሩ ደግሞ ከህዝቡ ከመላው ከኢትዮጵያ ህዝብ ምን ይጠበቃል ይላሉ? ትግሉን በመደገፍ በመርዳትም ሊሆን ይችላል። በአጠቃላይ መልኩ የመጨረሻ ጥያቄ፣
አርበኞች ግንቦት ሰባት የተዋህዱት በዛ በተለይ በኤርትራ ምድር የሚንቀሳቀሱ ሁሉም ተቃዋሚ ድርጅቶች ሊሰባሰቡበትና ሀገራችን ውስጥ ለ23 ዓመት ተንሰራፍቶ የሚኖረውን አገዛዝ ለማንበርከክ ኃይላቸውን የሚያጠናክሩበት ሁኔታ ለመፍጠር የመጀመሪያ እርምጃ ነው። ስለዚህ ይሄ ውህድ ቀጣው እርምጃው የሚሆነው ከሌሎች ድርጅቶች ጋር እየተዋሃደ መዋሃድ ከማይችላቸው ኃይሎች ጋር ደግሞ በጥምረት አንድ ግንባር እየፈጠረ ወያኔን የሚገጥምበትና የወያኔን እብሪት ለማስተንፈስ የሚንቀሳቀስበት የትግል ምዕራፍ ውስጥ ይገባል ብለን ነው የምንጠብቀው።
እሺ፣ አቶ አበበ ወጋለ እንግዲህ አርበኞች ግንቦት ሰባት ከፍተኛ አመራር አባል፣ ለሰጡን ማብራሪያ በጣም አመሰግናለሁ። እግዜር ይስጥልኝ።
እኔም ከልብ አመሰግናለሁ።
ማስተዋቂያ የታችን የወይዘሮ ሰሜነሽ ወንድሙ የቀብር ስነ ስርዓት ተፈጻጸም። የታችን ወይዘሮ ሰሜነሽ ወንድሙ በተወለደች በ47 ዓመቷ ባደረባት ማመክነት በህክምና አስተረዳ ቆይታ ጥር 2 ቀን 27 ዓመተ ምህረት ከዚህ ዓለም በሞት ተለይታለች። የታችን ወይዘሮ ሰሜነሽ ወንድሙ የሶስት ወንድ ልጆችና ተና ባለተዳር ነበረች። የወይዘሮ ሰሜነሽ ወንድሙ አስከሬን በደብረሰላም መድኃኔዓለም ቤተክርስቲያን ጸሎተ ፍትሐትና ቅዳሴ ሮብ ጥር 20 ቀን 27 ጃንዋሪ 8 2015 ከ9 ሰዓት ተኩል እስከ 11 ሰዓት ከ30 ይከናወናል። ከዚያም የሐዘን መግለጫዎችና የህይወት ታሪካቸው ተነበው የወይዘሮ ሰሜነሽ ወንድሙ አስከሬን በዚሁ ቀን ጥር 20 ቀን ከቀኑ 11 ሰዓት ከ45 ወደ ኩክሽ ጎርደን ኳርተር 26 ያመራል። ወደ ቀብሩ ቦታ ለሜዲያ መች ዘንድ ከደብረሰላም መድኃኔዓለም ቤተክርስቲያን እስከ ቀብሩ ቦታ የሚደርስ የአውቶቡስ አገልግሎት ተዘጋጅቷል። የሥርዓተ ቀብሩ ማፈጻጸም በወጣው መርሃ ግብር መሰረት አስከሬኑ በተዘጋጀለት ስፍራ እንዲያርፍ ተደርጎ የቀብር ስነ ስርዓቱ ፍጻሜ ይሆናል። ይህም የቀብር ስነ ስርዓት እንደተጠናቀቀ በጋሞሰን ፎልኬት ሂውሰት ጠበል ጠድቅ እንድትቀምሱልን በአክብሮት እንጠራለን ቤተሰቦች። ማስተዋቂያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋህዶ በደብረ ሰላም ቅድስት ማርያም ቤተክርስቲያን በዓለ አስተርዮን ምክንያት በማድረግ እሁድ ጥር 24 ቀን 2006 ዓ.ም 2015-021 ሥርዓተ ንግስ እና የወንጌል በማድረግ ይከበራል። ስለዚህ የኦርቶዶክስ እምነት ተከታዮች በሙሉ ካልሄል በሚገኘው ቤተክርስቲያናችን ተገኝተው እንዲያከብሩ ተጠርተዋል። ሰበካ ጉባኤ አስተዳደር አድማጮቻችን፣ እንግዲህ የዛሬ ለተሰንበት ፕሮግራም በተከታተላችሁት መልኩ ተጠናቋል። እስከ ሳምንት፣ መልካም ሳምንት።